From the conference center at Temple
Salt Lake ከተማ የሚገኘው ከቤተ መቅደስ አደባባይ የጉባኤ አዳራሽ ሆለኛው ቀን ቅዱሳን ኢየሱስ ክርስቶስ ቤተክርስቲያን የ184ኛ የግማሽ አመታዊ ክንደ ስብሰባና ቀርባላችኋለን። ለዚህ ስብሰባ ሙዚቃ የሚቀርበው በፕሮቫ ዩታ ውስጥ ከመገኙት ሚስዮን ማሰልጠኛ በመቶ የክንደ ዘማሪዎች ይሆናል።
President Henry B. Eyring,
first Christianwa takaddami amarar yemejemara amakari President Henry B. Eyring yezin mishit yekende sibsaban yimarallu.
ወንድሞች ለ184ኛው የሆለኛ ቀን ቅዱሳን ኢየሱስ ክርስቶስ ቤተክርስቲያን ግማሽ አመት አጠቃላይ ጉባኤ እንኳን ደህና መጣችሁ። በዚህ ጉባኤ ላይ ባሉት የሚመሩት ፕሬዚደንት ቶማስ ኤስ ማንሰን እኔ ይህንን ክፍል ጊዜ እንዳስተዋውቅ ጠይቀውኛል። ይህን አገልግሎት በብዙ አመት ዓለም ቦታዎች በሳተላይት ማስተላለፊያ ለክህነት ተሸካሚዎች ይሰራጫል። የዚህ ክፍለ ጊዜ ሙዚቃዊ ብሪያን ኢጎትና ኤልማ ኬክ መሪነት እንደዚሁም ኦርጋኑን ላይ ክሌ ክርስቲስን ጋር በመሆን ከፕሮቮ ዩታ ከሚስዮኖች ወሰልተኛ ማዕከል በኩል ካህናት መዘማሪዎች ይዘጋጃል። ዘምራኑ ራይዝ አፕ ማን ኦፍ ጋድ የሚለውን መዝሙር በመዘመር ስብሰባውን ይጀምራሉ። በከፍቻው ጸሎትም የስብሐዎቹ አበል ባለስ ጉባኤ ሽማግሌ ብሩስ ኤ ካንሰን ያቀርባሉ።
Oh God, our eternal Father,
የዘላለም ሰማይ አባታችን ሆይ ለዚህ አራተኛው ክፍል ጉባኤ ለተመጣን ደስታ ይሰማናል። የዚህ የመልከሳደቅ በረከትን በመቀበላችን ስለ እግዚአብሔር ስለሰጠን በተለያዩ ስርዓቶች ስለሰጠን እናመሰግናለን። ጎረቤታችን እንድንወንድምና ትእዛዝ ስለሰጠንም እናመሰግናለን። የደህንነትን ስራ ለማከናወን እንድትሰጠንም ለኢየሱስ ክርስቶስ መስዋዕትም እናመሰግናለን። በሱ ኃጢአት ክፍያና በሱ መስዋዕትነት ብቻ ነው ይህ ስራ መከናወን የሚችለው። በዚህም ወቅት ለነዋሪ ለሆነው ነቢይም ለጤንነቱ ጸሎት እናደርጋለን እና ለሐዋርያዎቹም እና ማካሪዎቹ እናመሰግናለን። አሁን የምንሰማውን በልባችን እንድንይዝና የሚያይ አይን እንድናገኝ መንፈስህን ስጠን። በዚህ ጉባኤ ይህም በተቀደሰው ስሙ በኢየሱስ ክርስቶስ ስም አሜን።
The choir will now favor us.
አሁን ዘማሪዎቹ የሚሴናዊ ሙዚቃ ቅልቅል ከህፃናት የመዝሙር መጽሐፍ ላይ በመዝመር ያስደስቱናል። ከዘማሬ በኋላ ከ12ኛ ሐዋርያት ሽማግሌ ኩንተን ኤል ኩክ ለመስማት ደስተኛ እንሆናለን። የሰባው ቀዳሚ አመራር የሆኑት ሽማግሌ ክሬግ ሲ ክርስቲንሰን ይከተላሉ። ከዚያ በኋላ ኤጲስቆጶስ የበላይ አመራር ሁለተኛ አማካሪ የሆኑት ኤጲስቆጶስ ዲን ኤ ዴቪስ ያነጋግሩናል።
To bring the world here. Thank you for that touching.
ለሚያነሳሱ መዝሙሮች እናመሰግናቸዋለን። ውድ ወንድሞች በዚህ ምሽት ከእናንተ ጋር ስለ ውሳኔዎችና ምርጫዎች ምክር ለመካፈል ፍላጎቴ ነው። በሳንፍራንሲስኮ ቤይ አካባቢ ጠበቃ በነበርኩበት በወጣትነት ጊዜ የቻርሊ ብራውን በበዓል ጊዜ በቴሌቪዥን የሚታየውን ለሚያዘጋጁ ካምፓኒ ህጋዊ ሥራ ሠራ ነበር። ቻርልስ ሾልትስ እና እሱ የሠራቸው ከቻርሊ ብራውን ከሉሲ እና ከሮቸስተር ናኪ ሰዎች ጋር የፒነትስ ተከታዮች ነበርኩኝ። ከመወዳቸው ቀልድ መጽሔቶች አንዱ ሊሲ የምታደርገው የሚያሳይ ነበረ። እንደማስታወሰው የቻርሊ ብራውን የቤዝቦል ቡድን በጣም አስፈላጊ ቢሆነ ጨዋታ ላይ ነበሩ። ሉሲ ኳሱ በመጫወቻ በምድር ቀኝ በኩል ሆና ወደ ላይ የተመታ ኳስ ወደ እርሳ መጣ። ሉሲ ከያዘችው ቡድኗ ያሸንፋል። ሉሲ ሳታይዘው ከጣለችው ግን ቡድኗ ይሸነፋል። በቀልድ መጽሔት ብቻ ውስጥ እንደሚደረገው ኳሱን ከላይ ወደ ሉሲ ሲወርድ ተጫዋቾቹ በሙሉ ከበቧት። ሉሲ ኳሱን ከያዟት ጀግና ሆናለሁ፣ ካልያዟት እንደ ፍየል ሆናለሁ ብላ አሰበች። ኳሷ ወደ እሷ መጣና አብረው የሚጫወቱት በጉጉት እየተመለከቷት ሉሲ ኳሷን ጣለች። ሉሲን ጓደኞቿን ተመለከተችና ስለ አገሬ የውጭ አገር አቋም ሐሳቤን ይዤ ኳሱን እንዴት ትጠብቃላችሁ ብላ ጠየቀቻቸው። ይህም በብዙ ዓመት ውስጥ ሉሲ ከጣላቻቸው ኳሶች አንዱ ነበረ። እናም ለእያንዳንዱ አዲስ ኳስ ምክንያት ነበራት። ሁልጊዜም የሚያስቅ ቢሆንም ሉሲ የምትለው የውድቀቷ ምክንያት የምትሰጥበት የምትጠቀምበት ነበረ። ኳሷን ለመያዝ ወደ ወደቀችበት እምነት ያላት ምልክቶቿን ትሰጥም ነበር። በፕሬዝደንት ቶማስ ኤስ ማንሰን አገልግሎት ውሳኔዎችና ጣፍንታዎችን ይወስናሉ በማለት ብዙ ጊዜ አስተምረዋል። በዚህም መርሆ መሠረት በዚህ ምሽት ያለውን ምክር ትክክለኛ የሆነ ውሳኔዎች ለማድረግ የሚከለከላቸውን የውድቀት ምክንያቶች ለማሳየት እፈልጋለሁ። ሰይጣን በብዙ አዲስና ብልጥ በሆኑ መንገዶች በሰዎች ላይ ተጽዕኖ በሚኖርበት በዚህ ቀን ምርጫዎቻችንና ውሳኔዎቻችን እንደምንኖርበት በምናውጃቸው ዓላማዎች መሠረት በጥንቃቄ እንዲሰሩ ዘንድ ይህም ልዩ አስፈላጊ እንደሆነ አምናለሁ። ምክንያቱም በቤተ መቅደስ በረከቶች ለሚስዮን ብቁ ከሆኑት ከቤተ መቅደስ ጋብቻ የሚያስወግዱ እንዲሆንም ስንፈቅድ በዚህም በጣም የሚጎዱ ናቸው። አንዳንድ ወጣቶች በቤተ መቅደስ የመግባት ፍላጎት ይኖራቸዋል። ነገር ግን ቤተ መቅደስ ለማግባት ብቁ ከሚሆኑ ጋር ጊዜ ያሳልፉ። በትክክለኛ ዕድሜ ጋር ሲጋቡ ለብዙ ጊዜ ስትቆዩ ባለማግባታችሁ በተጨማሪ የተመቻችሁ ትሆናላችሁ። ነገር ግን የሚገባችሁ የማይመቻችሁ መሆን ነበረበት። እባካችሁ በቤተ መቅደስ መግባት በሚመሩት ነገሮች በጉጉት መሳተፍ ጀምሩ። አንዳንዶቻችሁ የጋብቻችሁን ትምህርትን እስከሚፈጸም ሥራ እስከሚያገኙ ድረስ ይጠብቃሉ። በዓለም በእነዚህ ተቀባይ ቢሆኑም ይህም ምክንያት እምነት አያሳይም። በቅርብ ጊዜ በአንድ መልካም ወጣት ሰው ጋር ተገናኝቼ ነበረ። ዓላማ ወደ ሚስዮን ለመሄድ ለመማርና ቤተ መቅደስ ለመግባትና ታማኝ ደስተኛ ቤተሰብ ለማግኘት ነበረ። በዓላማዎቹ ተደስቼ ነበር። ነገር ግን የሚያደርጋቸው ነገሮች ከዓላማው ጋር የተስማሙ አልነበሩም። ወደ ሚስዮን ለመሄድ በእውነት እንደሚያስፈልገውና በሚስዮን ለመሄድ እንዳይችል የሚያደርጉትን ጥፋቶች እያስወገደ እንደሆነ ስሜት ነበረኝ። ነገር ግን በየቀኑ የሚያደርጋቸው ነገሮች ለሚያጋጥሙት የስሜት የማኅበራዊና የመንፈሳዊ ችግሮች የሚያዘጋጁት ነበረ። በኃይል ለመሥራት እየተማረ ስለ ትምህርቱ ላይ የተኮሳተረ አልነበር አይደለም። ወደ ቤተ ክርስቲያን ይሄዳል፣ ነገር ግን መጽሐፈ ሞርሞንን አያነብም። ወደ ሚስዮን መሄዱ ብቻ ብቁ የሆነ ይመስለው ነበረ። ወጣት ወንዶች እባካችሁ ብቁ የሆኑትን ድርጊቶች ለማድረግና የጌታችንና የዳኛችን ኢየሱስ ክርስቶስ ወኪል ለመሆን በመኮሳተር ተዘጋጁ። ሐሳቤ ሕይወትን ወደዚህ ወደዚያ በሚያደርገው ውሳኔ ላይ ብቻ አይደለም፣ ነገር ግን ይህም በሕይወታችን ሁሉ ጊዜ በምናደርገው ውሳኔዎች እንዲሁም አብዛኛውን ጊዜያችንን በምናሳልፍባቸው ልዩ ባልሆኑ ውሳኔዎች ላይ ነበረ። እነዚህም ጉዳዮች መረጋጋትና መመዛዘንና በልዩም ጥበብ ትኩረትን እንድንሰጥ ያስፈልገናል። ምክንያቱም ከመስጠት በላይ ከፍ ለማድረግና መልካም የሆኑ ምርጫዎችን ለማድረግ እንችላለን። ለመረጋጋት ለመመዛዘንና ጥበባዊ ለመሆን መልካም ምሳሌ ቢኖር ኢንተርኔትን በመጠቀም ላይ ነው። የሚስዮን ስራ ለማከናወን በክህነት ኃላፊነቶች ለመርዳት ለቅዱስ ቤተ መቅደስ ስርዓቶችን ውድ ቅድመ አባቶችን ለማግኘትና ብዙ ሊደረጉ የሚችሉ ነገሮችን በኢንተርኔት ለመጠቀም እንችላለን። ነገር ግን እንዲሁም ወሲባዊ ነገሮችን የሚያሳዩና በኢንተርኔት የሚታዩትን ክፉ ነገሮች ለማስተላለፍ እንደሚያስችሉም እናውቃለን። ወንድም ራንደል ኤል ሮድ ባለፈው ጉባኤ እንዳሉት ጊዜያችሁን በሚያጠፉና ችሎታችሁን በሚያዋራርዱ መጨረሻ በሌላቸው ነገሮች ራሳችሁን ለማጥመድ ትችላላችሁ ብለው ነበር። ጊዜ በሚያጠፉና ጻድቃንን የሚቃወሙ የሚገኙ በኢንተርኔት ብቻ አይደለም፣ በብዙ ቦታዎች ይገኛሉ። ደስታና መጫወቻዎችና ምግራበ ጥሩ ያልሆኑትን እና ትክክል የማይሰሩትን ሕይወቶች የሚያመለክቱ ተከብበውን ነው የሚገኙት። ሽማክሌ ዴቪድ ኤ በርናር በቅርብ አባላት ህብረተሰብ የመተላለፍ ዘዴዎችን እንደ ራሳቸው እንዲሆኑ አስጠንቅቀዋል። አርተር ሲ ቦክስ የሚባለው ታዋቂ ጸሐፊ እንዳለው ሰው ይህን ነጥብ ላይ ትኩረትን ሰጥቶ ነበር፣ የህብረተሰብ መተላለፍ ዘዴዎችን ስንጠቀም ደስተኛውን የሕይወትን ነገሮች እንደምናስተላልፍ፣ ነገር ግን በትምህርት ቤት ወይም በሥራ የሚያስቸግሩትን እንደማናስተላልፍ አስመልክተው ነበረ። ሙሉ ያልሆነ ሕይወትንና የምናሳየውን እንዴት ራስን ከፍ ከሚያስደርግ ወይም ውሸተኛ በሆነ ሁኔታ ይህም ሕይወት እንካፈላለን። ከዚያም የህብረተሰብ መተላለፊያ ዘዴዎችን የጓደኞቻችን የውሸት ሕይወት እንቀበላለን። አንዳንድ ጊዜ ባልሆኑም በሞኝነት ምንም ትርጉም በሌለው ድምፅ እና በጊዜ መጣላት እንደምትለቀለቅ አይነት ስሜት ይኖራል። ይህም ትኩረት የሚስብና ስንተው በአካባቢያችን ስንመለከት ወደ ጻድቅ ዓላማችን ባለው በዘላለማዊ ፍላጎት የሚረዱ ምንም ነገሮች አሉ? እንደዚህም መጠየቅ እንችላለን፣ ይህ መልካም ሰው ያደርገናል? ትልቁም ይሁን ትንሹ በዳግም ከተመለሰው ወንጌል ጋር ለማይስማሙ ለመጥፎ ምርጫዎች ምክንያት ስንሰጥ የሚያስፈልጉንን በረከቶች መጠቀሚያ እንጥላለን። በልዩ ሐሳብ የሚይዘው በሞኝነትና በአዲስ ነገሮች ሙላት ላይ አጥብቆ በማሰላሰል ምክንያት ነው። በቤተ ክርስቲያኗ ሁሉም አይነት እውነትንና እውቀትን እያበረታታንን እናም እንከበራለን። በእኛ ቀናት በብዙ ነገሮች በልዩ በሳይንስና በመተላለፊያ አድርጎ እድገት ቢኖርም አስፈላጊ የሆኑ መርሆችን ጠፍተዋል እና የደስተኛና ደህና መሆን ተቀንሰዋል። ሐዋርያው ጳውሎስ በአቴና ፊት ለመጓዝ ለመናገር ሲጓዝ በዚያ ቀን የሚገኘውን እውነትን የሚሉትንና እውነተኛ ጥበብ የማግኘት ነበር ያየው። በሐዋርያ ሥራ ውስጥ ታሪክን እንደነበረ የአቴና ሰዎች ሁሉና በዚያ የኖሩ እንግዶቹን አዲስ ነገር ለመናገር በመስማት በቀር በሌላ ጉዳይ አይውሉም ነበረ። እሱ ስለ ሃይማኖት እንደሚናገር ሲመለከቱት ጊዜ ስለ እነዚህ ነገር ሁለተኛ እንሰማለን በማለት ዞር ብለው ሄዱ። ከዛም ሲወጣ እንዲህ ብሎ ሄደ፣ አንድም የተቀየረ ሰው አላገኘም ነበር። በአቴና ምንም ቤተ ክርስቲያን አልተመሠረተም። ለአቴና ምንም ደብዳቤ ጽፎም አልነበረም። ምንም እንኳን በአካባቢ ቢቋዝም በአቴና ውስጥ እንደገና እግሩን አስገብቶ አልነበረም። የሽማግሌው ዳለን ኤች ሆክ በመልካም የተሻለና በጣም ጥሩ ከሆኑ መልካም ልዩነት የሚያሳይ የተነሳሳ ምልክቶች ምርጫዎችና ቀደምነት ለመመዘን የሚያስችል መንገድ ይሰጣል። ብዙ ምርጫዎች በፍጥረት ክፉ አይደሉም፣ ነገር ግን የእሁድ ጊዜያዎች የሚያሳይ መልካም ምርጫዎችን ከመምረት የሚጎድበውን ከሆነ ግን ከዚህም አደገኛ ነው። ብቁ የሆነ መተሳተፊያ ከሁሉም በላይ የሚሻሉት ዓላማዎች ትኩረት የሚሰጥ የሚስቡና የወሰነ መመዘን ያስፈልጋቸዋል። በወጣትነቴ እኔ ከአባቴ ጋር ሊረሳ የማይቻል ውይይት ነበረኝ። ብቁ የሆነ ወጣትነት ሥራና ቤተሰብን ከመደገፍ አይነት የሆነ የረጅም ጊዜ ዓላማ ለማድረግ ትኩረት እንደሚሰጥ አላመነም። ለአባቴ ሁል ጊዜም ቀደምነት ያላቸው ነገሮች ቢኖሩ ትርጉም ያለው ጥናትና የሥራ አጋጣሚዎች ነበር። እንደ ክርክር እና የተማሪዎች መንግሥት አይነት መሳተፊያ በአስፈላጊው ዓላማዎች ጋር ግንኙና ነበረው። በስቱ አስተያየት ስፖርት መልካም እንደሆኑ ነገር ግን ለእኔ የሚሻሉ እንዳልሆኑ አስተያየት ነበር። አንዳንዱ ስፖርቶች አስፈላጊ ከሆኑ የረጅም ጊዜ ዓላማዎች መሥዋዕት በማድረግ ታዋቂነትን ለማግኘት እንደሚጥር ሐሳብ ይዞት ነበረ። በጣም በአጋጣሚ ምክንያት ሉሲ ቤስቦል የምትጫወትበትን ታሪክ እንደምወደው አባቴ እኔ ኳሱን ከመያዝ በላይ የውጭ አገር ፖሊሲን ለማጥናት እንዳለብኝ ሲያስብ ነበረ። እናቴ ግን እንደዚህ አታስብም ነበረ። የምጫወተውን ስፖርት እሷም ትወደው ነበረ። የአባቴን ምክር ለመከተልና በኮሌጅ ስፖርትን ላለመጫወት ወሰንኩኝ። ይህንንም የወሰንኩትኝ አንድ ጊዜ ታዋቂ የሆነ የአሜሪካ ፉትቦል እግር ኳስ አሰልጣኝ እግር ኳስ ሲጫወት የነበረ ታዋቂ ሰው እንዲጠራ እኔንና በሉጋን የሚባለው ሰውዬ ጋር እንድገናኝ ጠየቀው። ይህ በኮሌጅ ታዋቂ የነበረ እናም በአሜሪካ እግር ኳስ ውስጥ በጣም ታዋቂ ሆኖ ብዙ ሽልማቶችን ያገኘ እና በ1982 ዓ ም በእግር ኳስ ታዋቂ ሰዎች በተመረጡበት በሚጎሱበት አዳራሽ ውስጥ እንዲገባ የተመረጠ ሰው ነበረ። ከስታፈርድ አሰልጣኝ የነበረው ምሳ በብሉበርድ ምግብ ቤት ከሉጋን ዩታ ውስጥ ነበረ። እናም በተጨባጨብን በኋላ አንዴም ቢሆን አይኔንም አልተመለከተው ነበር። ከመርልን ጋር ከተነጋገረና እኔን ችላ አለኝ። በኋላም ወደ እኔ ተመለሰና ምን ስሜንም ለማስታወስ አልችለም ነበር። ወደ መርለን ተመለከተና ስታንፈርድ ከመረጥክ እና ይህንን ጓደኛን ይዘ መምጣት ትችላለህ አለው። ይህ አጋጣሚ የአባቴን ጥበባዊ ምክር ለመከተል እንደሚገባኝ ማረጋገጫ ሰጠኝ። ፍላጎቴ እናንተ በስፖርት እንዳትሳተፉ ወይም ኢንተርኔት ወይም ሌሎች ብቁ የሆኑ ወጣቶች የሚሳተፉበትን ነገር እንዳትሳተፉበት ለመግፋፋት አይደለም። በዚህም መጠን በመመዘንና በጥበብ በመረጋጋት የሚገባቸውን መሳተፊያዎች ናቸው። በጥበብ ስትጠቀሙባቸው ሕይወታችሁን ያሻሽሏቸዋል። ኢየሱስ ክርስቶስ በጻድቅ ለማገልገል ከነገባቸው ቃል ኪዳኖች ጋር ተመሳሳይ የሆኑ ምርጫዎች ማድረግ በጣም አስፈላጊ ነው። አናቸውን ከዓላማ ዞር ለማድረግ ወይም ኳሱን ለምን ምክንያት መጣል አይገባንም። ይህ ሕይወት የእግዚአብሔርን ለማግኘት የሚመርጥበት ጊዜ ነው። ደስተኛ ሰዎች ነን፣ መልካም ቀልድን እናውቃለን፣ እናም ከጓደኞቻችንና ቤተሰብ ጋር ጊዜ ማሳለፍን እንወዳለን። ነገር ግን ሕይወታችንና ለምርጫችን መሠረት የሆነ ዓላማ እንዳለ ማወቅ ያስፈልገናል። እድገትን የሚያስወግዱ ትኩረትን የሚያስቱ ነገሮችና ምክንያቶች ጉዳት ያመጣሉ። ነገር ግን በኢየሱስ ክርስቶስ እና ቤተ ክርስቲያኑ ያለውን እምነት የሚቀንስ የሚያሳዝን ነው። ጸሎቴ እንደ ካህናት ድርጊቶች በመምህር አገልግሎት ላይ ካሉት በሚጠበቅና ጋር አንድ እንዲሆኑ ነው። በሁሉም ነገሮች በኢየሱስ ክርስቶስ ምስክሮች ጀግናዎች መሆን ሰዎችን በሰለስቲያልና በተራስትሪያ መንግስት ካለው የሚለያይ ነገር እንደሆነ እናስታውስ። በሚከፋፍለው በሰለስቲያል በኩል ለመገኘት እንፈልጋለን። እንደርሱ አንዱ ሐዋርያ ስላጣት ከፈያውና ስላዳኝ ኢየሱስ ክርስቶስ መልእክታዊነት መሰክራለሁ። በኢየሱስ ክርስቶስ ስም አሜን።
My dear brethren, we are continually inspired by the personal example and priesthood service of President Thomas S. Monson.
President Thomas S. Monson, የግል ምሳሌ እና የከነት አገልግሎት በተደጋጋሚ ተነሳስተናል። በቅርቡ President Monson የበለጠ ምን ታደንቃላችሁ ተብለው የተጠየቁ ዲያቆኖች ነበሩ። አንዱ President Monson ለልጁ ላልነበረው አሻንግሎት የሰጠው ያስታወሰ። ሁለተኛውም ፕሬዚደንት ሞንሰን በዋርዱ ውስጥ ባላቸው በሞት ያጡት ሴቶችን እንዴት እንደተንከበከቡት ገለጸ። ሶስተኛውም ወጣቱ እንዴት ሐዋርያ እንደሆነ እና እንደተጠራ በዓለም ዙሪያ ህዝቦች እንዳከበረ አስታወቀ። በእርግጥም የነቢያችን ለየት ያሉ እያንዳንዱ የኢየሱስ ክርስቶስ ምስክርነትንና ሁሌ የመንፈስ ቅዱስ ምሪትን የመከተል ቆራጥነቱን ሁላችንን ተሰምቶናል። ከጥቂት ጉባኤዎች በፊት እንዲህ ያሉትን አስታውሱ። ጠንካራ መሆን እንድንችልና ወደ ተሳሳተ አቅጣጫ በመኮተት የሚገፋፋንን ሁሉ መቋቋም እንድንችል የራሳችሁን ምስክር ሊኖረን ይገባል። 12ም የሆን 112 ዓመት ዕድሜያችሁ በየትኛውም መካከል ቦታ ላይ ሁሉ የኢየሱስ ክርስቶስ ወንጌል እንደሆነ ማወቅ ትችላላችሁ። ምንም እንኳ የዛሬ ምሽት መልእክቱ ከ112 ዓመት ይልቅ ወደ 12 ዓመት ለሚጠጉት ቢሆነው የመካፈል መርህን እያንዳንዱ ይመለከታል። ለፕሬዝደንት ሞንሰን ቃል መልስ በመስጠት እያንዳንዳችን ለራሳችን ወንጌል እውነት እንደሆነ እናውቃለን ብዬ ይጠይቃለሁ። በድፍረት ምስክርነታችንን በትክክል የራሳችን ነው ብለን ማለት እንችላለን። ፕሬዝደንት ሞንሰን በድጋሜ ለመጥቀስ የአዳኝና የወንጌሉን ጠንካራ ምስክር ከኃጢአትና ከዙሪያችን ካሉት መጥፎ ነገሮች እንደሚጠበቅ እገልጻለሁ። የእነዚህን ነገሮች ምስክርነት ከሌላችሁ ለማግኘት ማድረግ ያለባችሁ አስፈላጊ ነገሮችን አድርጉ ብለዋል። የኢየሱስ ክርስቶስ ወንጌል እውነት መሆኑን መማራችን በሕይወት ያለ ትልቅና የሚያስደስት ተመክሮ ነው። የልጅ ጠረኞች እናቶቻቸውን እንደሚያውቁት እንጠራጠርም እንዳሉት በሌሎች ሰዎች ምስክርነት ላይ በመመርኮዝ ልንጀምር እንችላለን። ይህ ለመጀመር መልካም ቦታ ነው። ነገር ግን ከዛም መጀመርን መግባት አለብን። ወንጌልን ለመኖር ለመጠናከር ምስክሮችን እንደመቀበልና ማጠናከር የበለጠ ምንም ጠቃሚ ነገር የለም። አልማ እነዚህ ነገሮች ለራስ ያውቃለው እንዳለው እኛም ማወጅ መቻል አለብን። እናም እርግጠኛነትን እንደማወቅ እንዴት ልትገምቱ ትችላላችሁ ብሎ አልማ ጠየቀ። እነሆ እነዚህ እንዲታወቁ የሆነው በእግዚአብሔር ቅዱስ መንፈስ ነው። ልክ እንደ አልማ ኔፊ እውነቱን ለራሱ ለማወቅ ችሏል። አባቱ ብዙ መንፈሳዊ ተሞክሮዎችን ሲያገኝ ከሰማ በኋላ ኒፋ አባቱ የሚያውቀውን ለማወቅ ፈለገ። ይህም ዝም ብሎ በቀላል በመፈለግ የዘለለ አልነበረም። የተራራበትና የተጠማበት ነበረ። ምንም እንኳ እጅግ በጣም ወጣት ቢሆንም የእግዚአብሔር ምስጢሮችን ለማወቅ ትልቅ ፍላጎት ነበረው። ነገር ግን በመንፈስ ቅዱስ ኃይል ለማየትና ለመስማትና ለማወቅ ፈለገ። ኔፊ ቁጭ ብሎ በልቡ ሲያሰላስል በመንፈስ ውስጥ እጅግ በላይ ከተራራ ላይ ተወሰደ። ምን ትፈልጋለህ ተብሎ ጠየቀው። መልሱም እንዲህ አለ፣ አባቴ ያየውን ነገር ማየት ፈልጋለሁ አለ። በአማኝ ልቡና በታታሚ ሙከራው ምክንያት ኔፊ በድንቅ ተሞክሮ ተባርኮ ነበረ። የአዳኝ ኢየሱስ ክርስቶስን ውልደት፣ ሕይወትና ስቅልን ምስክር ተቀበለ። የመጽሐፈ ሞርሞን መምጣትና በመጨረሻ ቀናት የወንጌል መልሶ መቋቋምም ተመለከተ። ሁሉም ነገር ሁሉ ለራሱ ለማወቅ በነበረው ቅን ፍላጎት ምክንያት ነበረ። ልክ እንደ ኔፊ ነቢዩ ጆሴፍ ስሚት መንፈሳዊ ለሆነ እውነታቸው አእምሮውን ወሳኝ ብለሆነው ነጸብራቅ ሲጠራ እጅግ በጣም ወጣት ነበረ። ጆሴፍ ስለ ሃይማኖቱ በሚረጋግ እና ግራ በሚያገባ ነገሮች በመከበቡ ጊዜ የታላቅ አለመረጋጋት ነበረ። መጽሐፍ ቅዱስም ብዙ ባሉት ማንኛውም ጥበብ የጎደለው እግዚአብሔርን ይጠይቅ በሚሉት በእነዚህ ቃላቶች በመነሳሳት መልስ ለማግኘት ራሱ ተንቀሳቀሰ። ወደ ጫካ ገባ እና ጸሎቱም ተንበረከከ። በእምነቱ ምክንያትና እግዚአብሔር ለእሱ ለየት ያለ ሥራ ስላለው ጆሴፍ እግዚአብሔር አብንና ልጁን ኢየሱስ ክርስቶስን አየ እና የሚፈልገውን ነገር ለራሱም አወቀ። በጆሴፍ ተመክሮ ውስጥ ተግባራዊ ልታደርጉት የምትችሉት የራሳቸውን ምስክሮች የማግኘትና የማጠናከር መንገድ ተመልክታችኋል። ጆሴፍ መጽሐፍ ቅዱሱን ልቡን ዘልቆ እንዲገባት ፈቀደ። በጥልቅ አሰላሰላቸው እናም የተማረባቸውን ነገር ተግባራዊ ያደረገ። ውጤቱም ክብራማ የመጀመሪያው ራእይ ነበረ። ይህም የቤተ ክርስቲያና በግልጽ የተመሠረተችው ማንም ሰው የ14 ዓመት የገበሬ ልጅ ጨምሮ እግዚአብሔርን መጠየቅና ለጸሎቱ መልስ መቀበል የሚችል መርህ ብቻ ነበር። የቤተ ክርስቲያና አባላቱ ብዙ ጊዜ የወንጌል ምስክርነታቸውን በጣም ዋጋ ያለው ንብረታቸው እንደሆነ ሲናገሩ እንሰማለን። በመንፈስ ቅዱስ ኃይልና ወደ እኛ የሚመጣ የእግዚአብሔር ቅዱስ ስጦታ ነው። ስናጠና ስንጸልይና ወንጌልን ስንኖር የምንቀበለው ጸጥ ያለ የማይናወጥ እምነታችን ነው። የምንማረውና የምናደርገው ልክ እንደሆነ መንፈስ ቅዱስ የሚመሰክርበት ስሜት ይሰማናል። አንዳንድ ሰዎች ምስክርነት እንደ መብራት ማብራትና ማጥፊያ እንደሆነ ይናገራሉ። በእውነት ግን በበለጠ ሁኔታ በተለያየ የእድገት ደረጃ ላይና ልማት እንዳለው ዛፍ ነው። አንዳንድ በምድር ላይ ያሉ እርምጃ ዛፎች በምዕራፍ አሜሪካ ውስጥ የሚገኘው በፓርክ ውስጥ ይገኛሉ። ይህ እጅግ ታላቅ ዛፍ ስር ስትቆሙ ከትንሽ ፍሬ እንዳደገ ማየቱ ያስደንቃል። ምስክርነታችሁም ልክ እንደዚህ ነው። ምንም እንኳ በነጠላ መንፈሳዊ ተመክሮ ቢጀምሩም በተደጋጋሚ ባለው ምገባና ቀጣይነት ባለው መንፈሳዊ ተመክሮዎች በጊዜ ውስጥ ያድጋሉና ይለመለማሉ። ነቢዩ አልማ ስለሚያድገው ፍሬ ተናግሮ ነበር። ሥራውን ከሰጣችሁት፣ ዘሩን በልባችሁ ከተቀበለ፣ እነሆ እውነተኛ ዘር ከሆነ፣ ወደ መልካም ዘር ከሆነ፣ ባላችሁ የጌታ መንፈስ በመቃወም የማትጥሉት ከሆነ እነርሱም በልባችሁ ውስጥ ማደግ ይጀምራል። እናም ይህ እድገቱ በልባችሁ ሲሰማችሁ በውስጣችሁ ይህ መልካም ዘር ነው፣ መልካም መሆን አለበት፣ ምክንያቱም መንፈሴን ከፍ ያደርጋል፣ እናም ግንዛቤን ያበራልኛል፣ እናም ለእኔም አስደሳች መሆን ጀምሯል ትላላችሁ። እንዲህም ምስክርነት በተደጋጋሚ የሚጀምረው በቅዱሳማ ብሩሃማ የእግዚአብሔር ቃል እውነት እንደሆነ በሚበልጠው የሚያረጋግጠው ስሜት ላይ የሚገልጽ ነው። የቀይ እንጨት ዛፍ የመጀመሪያ ትንሹን ጉንቁል ካበበ በኋላ ለማሳደግ በዘለለ ሁኔታ ምስክርነታችን የማሳደግ ስራችሁን አቀለለ አላቀቀም። ቅዱሳን መጽሐፍን በማንበብ በመጸለይና የበለጠ መንፈሳዊ ልምዶችን በመሻት መመገብ ካልቀጠላችሁ ስሜታችሁ ይጠፋል፣ ምስክራችሁም ይኮመሸሻል። አልማ እንዳስቀመጠው ዛፉን ከተዋችሁትና ለእንክብካቤ ማሰብ ካቆማችሁ እነሆ ስር ያገኘውና የፀሐይ ሙቀት መጥቶ ባቃጠለው ጊዜ ስር ስለሌለው ይደርቃል፣ እናም ተቆርጦ ትጥሉላችሁ ብሏል። ብዙ ጊዜ ምስክርነታችን የማይገመት ሁኔታ በተደጋጋሚ እንክብካቤዎችና ታሪክ ሥራችን አማካኝነት ልክ እንደ ዛፍ ነው የሚያድጉት። ነገር ግን ቃሉን የምንትከባከቡ ከሆነ አሁን በታላቅ ትጋት ትዕግስትና እምነታችሁን ዛፍ ማድረግ ሲጀምር ፍሬውን በመጠቀም ትንከባከቡት ከሆነ ዛፉ ሥር ያወጣል። እነሆ ዛፉም ወደ ዘላለም ሕይወት ያድጋል ብሏል። የግል ምስክርነት የመጽሐፈ ሞርሞን ትክክለኝ ትምህርት ሳጠናና ሳሰላስል ጀመረ። በትህትና ጸሎት እግዚአብሔርን ለመጠቀም ስንበረከክ መጽሐፍ ቅዱስ ለነፍሴ ያነበብኩት እውነት እንደሆነ መሰከረልኝ። መጽሐፈ ሞርሞን እውነት እንደሆነ ስናውቅ ከዛም ዮሴፍ ስሚዝ በርግጥ ነቢይ እንደነበረና የዘላለማዊ አባት እግዚአብሔርና ልጁን ኢየሱስ ክርስቶስን ማየቱን እንዲሁም ወንጌሉ በመጨረሻ ቀናት በጆሴፍ ስሚዝ አማካኝነት መልሶ መቋቋሙን እናም የአሮናዊና የመልከጸዴቅ ክህነቶች መልሶ ተቋቁመዋል ይከተላል ብሎ እንዳስተማረው ለብዙ ወንጌሎች ምስክርነት አከታታይ ብዙ ሆኗል። ከዛ ጊዜ ጀምሮ የኢየሱስ ክርስቶስ ወንጌል እውነተኛ መሆኑን መንፈስ ቅዱስ ያረጋግጥልኛል። ከአልማ ጋር በእርግጠኝነት እነዚህ ነገሮች ለራሴ ያውቃለሁ ብዬ ማለት እችላለሁ። የኔ ወጣት ጓደኞቼ ወንጌል እውነት እንደሆነ ለራሳችሁ ለመማርና ለማረጋገጥ ሰዓቱ አሁን ነው። ያንን ሥራ ለማከናወን የራሳችንን ምስክርነት ለማግኘትና ለማደበር የአልማ የኔፊና የወጣቱ ጆሴፍ ስሚዝ እምነት ሊኖረን ይገባል። ቀደም ብዬ እንደተናገርኩት ወጣት ዲያቆን ፕሬዚደንት ሞንሰን ስለ ምስክሩ አደንቀዋቸዋለሁ። ልክ ቀይ እንጨት ትልቅ ሆነው እንደሚደረገው ፕሬዚደንት ሞንሰን ምስክርነት ከጊዜ በላይ ለማደግ መዳበር ነበረበት። ልክ ፕሬዚደንት ሞንሰን ኢየሱስ ክርስቶስ ዓለማችን አዳኝና መድኃኒት እንደሆነ፣ ጆሴፍ ስሚዝም የመልሶ የመቋቋም የእግዚአብሔር ክህነት መቋቋም ጨምሮ ነቢይ እንደነበረ ለራሳችን ለማወቅ እንችላለን። ያንን ቅዱስ ክህነት ተሸክመናል። እነዚህን ነገሮች እንማርና ለራሳችን እንድናውቅ ጸሎቴ ነው። በኢየሱስ ክርስቶስ ስም አሜን።
My dear brethren, I love
you. ክህነትን አፈቅራለሁ። ከእናንተ ጋር መሆን እወዳለሁ። በዚህ ታላቅ ምክንያት አብረን መገናኘታችን ትልቅ ምስጋና ያለኝ። በሚያስደንቅ ዘመን ነው የምንኖረው። በመድኃኒት በሳይንስና በቴክኖሎጂ ያሉ ተአምራቶች የብዙዎቹ ሕይወት እንዲሻሻሉ አድርገዋል። ነገር ግን ታላቅ የሰው መጎሳቆልና ጭንቀት ይታያል። በጦርነትና በጦር ወሬዎች በተጨማሪ እንደ ጎርፍ እሳት፣ የምድር መጥቀጥቀጥ እና በሽታዎች አይነት ታላቅ የፍጥረት መላእክቶች በዓለም አቀፍ ሚሊዮን የሚሆኑ ሕይወቶችን ነክቶ ይገኛል። የቤተ ክርስቲያን መሪዎች የትም የሚገኙትን የእግዚአብሔር ልጆች ደህንነት ያውቃሉ እናም ይጠብቃሉ። በሚችሉበት ቦታና ጊዜም የቤተ ክርስቲያን የእድገት እርዳታዎች በበጎ ድርጊት ጥረቶች በኩል ላይ እርዳታ የሚያደርጉ ነው። ለምሳሌ ባለፈው ህዳር ሃያን የሚባለው አውሎ ንፋስ ፊሊፒያን ነክቶ ነበር። ይህም የአምስት ደረጃ አውሎ ንፋስ ሆኖም የሃያን ጥፋት እና መከራ ትቷል። ከተማዎችም በሙሉ ተወድሰዋል። ብዙ ህይወቶች ጠፋ። ሚሊዮን የሚሆኑ ቤቶችም ተሰባብረዋል እና ተደመሰሱ። እናም የውሃ ቆሻሻ የሚያስተላልፉ ቱቦዎችም ኤሌክትሪክ መስራት አቆሙ። ቤተ ክርስቲያን ያላት ነገሮች ማአቱ ወዲያው እንዲደረስ ለእርዳታ ቀርበው ነበር። በፊሊፒያንስ የሚኖሩ የቤተ ክርስቲያን አባላት ምግብ፣ ውሃ፣ ልብስና ራሳቸውን የሚያጸዱበት ነገሮች አባላት ለሆኑትና ላልሆኑት በመስጠት ወንድሞቻቸውን ለመርዳት በአንድነት ተነሱ። የቤተ ክርስቲያን መሰብሰቢያ ቦታዎች ብዙ ሺህ ለመሆኑ ቤቶችና መሰብሰቢያ ሆነዋል። በክልሉ አመራርና ብዙዎች ያላቸው በጣቱም በአካባቢ የክህነት መሪዎች መሪነት የአባላት ደህንነትና አባላትም ተቀባይ መሆን ወደ የህይወት ጉዳይ ላይ ደርሰዋል። ይህም የሚያሳስብ እንድኖሩም አድርገዋል። ብዙ ያልሆኑ ነገሮች በእንጨት የምሠራውን መጠገኛዎችና ቤታቸውን እንዲገነቡ በቤተ ክርስቲያኑና አባላት ተሰጠ። ይህም በነጻ የሚሰጥ ነገር አልነበረም። አባላት የሚያስፈልጋቸውን ማሰልጠኛ ተቀብለው ለራሳቸው እና አከናውን ነበር። ከዚህ አንድ የምንወረር በረከት ቢኖርም አናጺዎች የቧንቧ ሠራተኛዎችና ሌሎች የመገንባት ችሎታቸው አባላት አገኙ። በአካባቢውም የሚገኘው ከተጨማሪ ኅብረተሰቦችም ይገኛል። በሥጋ ከሚያገለግልበት ጊዜ የጀሆቫ እንዲህ አወጀ፣ ድሆች ከምድርቱ ላይ አያልቁምና ስለዚህ እኔ በአገርቱ ውስጥ ላለው ድሃ ለተጀገረውም ወንድሞች እጅህን ትከፍት ብዬ አዝናለሁ። በዚህ ቀናችንም ድሃዎች የተቸገረውን መንከባከብ ግለሰቦችንና ቤተሰቦችን ለዘላማዊነት ብቁ ከሚያደርጉት አራት በመለኮታዊ ድሃዎችን የተቸገሮችን መንከባከብ ጊዜያዊ እና መንፈሳዊ ደህንነት ላይ ያሳስባል። ይህም ግለሰብ የቤተ ክርስቲያን አባላት ድሃዎችና የተቸገሩትን የመንከባከብ አገልግሎትና የክህነት ሥልጣን በኩል የማስተዳደር የቤተ ክርስቲያን በጎ ድርጊት በተጨማሪም ይጠቁማሉ። ጌታ ድሃውን የተቸገረውን በመንከባከብ ባለው ዓላማም በመካከለኛው የጾም ሕግ ነው። ጌታ የጾምና የጾም ብኩራት ሕግን የማስተማር ሕዝቡን ለመባረክና የተቸገሩትን ለማገልገል መንገድ መስጠት ነው። እንደ ክርስቶስ ተከታዮች ድሃውንና የተቸገሩትን መንከባከብ የግል ኃላፊነት አለን። የትም የምትገኙ የቤተ ክርስቲያን ታማኝ አባሎች በየወሩ በመጾም ምግብና ውሃን ለ24 ሰዓት ባለመንካት እና ይገባ የሚችለውን ያህል ገንዘብ ጾም በኩራት በማቅረብ ድሃውን የተቸገረውን ለመንከባከብ ይችላሉ። የኢሳይያስ ቃል በአንዳንዶች ቤቶች መሰላሰልና መማር ይገባቸዋል። እኔስ የመረጥኩ ጾም ይህን አይደለምን? በደልህን አስራት ትፈቅድ ዘንድ የቀንበርህም ጠረፍ ትቀልህ ዘንድ የተገፋሁትን አርነት ትሰደድ ዘንድ ቀንበሩንስ ሁሉ ትስረስ ዘንድ አይደለምን? እንጀራ ለተራበውን ስጥ፣ ለተሰደዱትም ድሃዎች ቤትህን አድርግ። ከዚህም ኢሳይያስ ቀጥሎ የጾም ሕግን ለሚያከብሩ ጌታ ቃል ክዳን የገባውን አስደናቂ በረከቶችን ዘረዘረ። የዚህን ጊዜ ብርሃንን እንደ ንጋት ይበራል፣ ፈውሰውን ፈጥሮም ይበቅላል፣ ጻድቃንህም በፊትህ ይደርቃል፣ የእግዚአብሔር ክብርም በኋላ ሆኖ ይጠብቅሃል። የዚህን ጊዜ ትጠራለህ፣ የእግዚአብሔርንም ይሰማሃል፣ ትጮኋለህ፣ እርሱም እነሆ ይላል። ከመልካምህም ቀንብርን ታላቅ በተንጎራጎሩም ነፍሶች ለተራቡ ብታፈስስ፣ የተጨነቀውን ነፍስ ብታጠግብ፣ ብርሃንስ በመጨለም ጨለማ እንደ ቀትር ይሆናል። እግዚአብሔርን ሁሉ ይመራል፣ ነስህም በመልካም ነገር ይጠግባል። ስለዚህ ቅዱስ መጽሐፍ ፕሬዚዳንት ሄሮልድ ቢል እንዳሉት በመጾም የሚጾሙት ታላቅ በረከቶች በእያንዳንዱ ዘመናት ተዘርዝረዋል እና በዚህ ጌታ በዚያ ታላቅ ነቢይ በኩል ጾም ለምን እንዳለና ከጾም የመጡትን በረከቶች ይናገራል። የኢሳይያ ምዕራፍ 58 ስታነቡ ጌታ ለምን የጾም በኩራትን እንድንከፍል ለምን እንደ ጾም እንደምንፈልገን ታውቃላችሁ? በዚህም ነው ጌታን ለመጥራትና ጌታ እኛን ለመመለስ የምችለው። ለእርዳታም እንጠራለን፣ እናም ጌታ እነሆ ይላል። ፕሬዚዳንት ሊ ቀጥለውም ብንጥራውስ በማይልበት ሁኔታ ራሳችንን ለማግኘት የምትፈልግበት ጊዜ ይኖራል። በችግራችን ስንጮህና እርሱም ከእኛ ጋር አይሆንምን? እነዚህን አይነት ቀናት ወደፊታችን ለመሆኑ ተጨማሪ በረከቶችን ከጌታ የሚያስፈልጉን ፍርዶች ሳይቀላቀሉ በምድር ላይ በሙሉ የምፈስበት ነው። ውድ ነቢያችን ፕሬዚዳንት ቶማስ ኤስ ሞንሰን በግል አጋጣሚያቸው የነበራቸውን ምስክርነት በመካፈል ስለ እነዚህ መርሆች ምስክርነትን ተካፍለዋል። እንዲህ አሉ፣ የተቸግራችሁ የረዳ ማንም የቤተ ክርስቲያን ሰው ይህን አጋጣሚ በምንም አይረሳም ወይም አይጸጽትም። ትጋት፣ ቆጣቢነት፣ ራስን መቻልና ሌሎችን ጋር መካፈል ለእኛ አዲስ አይደለም። ወንድሞች፣ የኋለኛው ቀን ቅዱሳን ኢየሱስ ክርስቶስ ቤተ ክርስቲያን አባላት ቃል ክዳን የሚሰሩ ትእዛዛትን የሚያከብሩ ሕዝቦች ናቸው። በታማኝነት ከተቀበለ ለመከተል ቀላልና ታላቅ በረከቶችን የሚያመጣ እንደ መጾም ሕግ አይነት የሆነ ምን ሌላ ሕግ ነው? ምንም ሌላ ትእዛዝ የለም። ስንጾምና ታማኝ የጾም ብሩካት ስንሰጥ ምንም በማግባት የሚመጣውን በጌታ ጎተራ እናስገባለን። በምግብ ውጪ ከመሆነው በላይ የሆነ የገንዘብ መስዋዕት አስፈልገውም። በዚህም ጊዜ የተጠቀሙትን አስደናቂ በረከቶችን ቃል ተገብቶልናል። የጾም ሕግ ሁሉ የቤተ ክርስቲያን አባላቱን ይመለከታል። ትናንሽ ልጆቹንም ለመረዳት የጾም ሕግን በሰውነታቸው ለማክበር በሚችሉበት ጊዜ በአንድ ምግብ ከዚያም በሁለት ምግቦች እንዲጾሙ ለማስተማር ይቻላል። ባልና ሚስት ያላገቡት ወጣቶች፣ ትናንሽ ልጆች በሕይወታቸው ላሉት በረከቶች ምስጋና በመስጠትና የጌታን በረከቶችን ጥንካሬ በሚሞሉበት ጊዜ በመፈጸም ጾሙን በመጸሎት ትጀምር ይገባቸዋል። የጾም ሕግ ሙሉ ፍጻሜ የሚከናወነው የጾም ብኩራት ለጌታ ወክል ለኤጳስቆጶስ በሚቀርብበት ጊዜ ነው። ኤጳስቆጶሶች የወርዳችሁን ደህንነት ትመራላችሁ። ድሃውን ለማግኘትና ለመርዳት መለኮታዊ ኃላፊነት አላችሁ። በሴቶች መረዳጃ ማኅበር ፕሬዚዳንትና በመልከ ጻድቅ ክህነት ቡድን መሪዎች እርዳታ ጋር ዓላማችሁ አባላት ራሳችሁን እንዲረዱና ራሳቸውን እንዲችሉ ለመርዳት ነው። የጾም ብኩረት በጥንቃቄ እንደ ጊዜያዊ እርዳታ በመጠቀምና በቤተሰብም ኅብረተሰብም የሚሰጡ እርዳታዎችን በማቅረብ የአባላትን ጊዜያዊና መንፈሳዊ ፍላጎት ማሟላት ታገለግላላችሁ። በጸሎት ድሃውንና የተገኘውን ለመርዳት የክህነት ቁልፎችንና እውቀትን ስትጠቀሙ የጾም ምጽዋትን አኗኗርን ሳይሆን ሕይወትን ለመደገፍ እንዴት ለመጠቀም እንደምትችሉ ትረዳላችሁ። የአሮናዊ የክህነት ቡድን ፕሬዚዳንት፣ እናንተም ቁልፎችና በስተውጭ ሥርዓቶች ለማገልገል ኃይል አላችሁ። ከኤጳስቆጶሶች ጋር ትሠራላችሁ። እናም የቡድንን አባላት በክህነት ያለውን የኃላፊነት ታስተምሩ ራሳችሁን። ከዚያም የቤተ ክርስቲያን እንደ አሮናዊ ክህነታችሁ ሲያጎላና ይህን ዕድል ለቤተ ክርስቲያን አባላት ሲያቀርቡ በተደጋጋሚ በሁሉም በላይ የሚያስፈልገውን የጾም በረከቶችን ታቀርባላችሁ። ለድሃም ለተቸገረውም እርዳታ የመስጠት መንፈስ የተደነደነ ልብን የማለስለስና በብዛት ወደ ቤተ ክርስቲያን የሚመጡትን ለመባረክ ያለውን ኃይል ምስክሮች ለመሆን ትችላላችሁ። ፕሬዚዳንት ሞንሰን እንዳሉት የአሮናዊ የክህነት ቡድኖች የጾም መጽዋትን ለመሰብሰብ የሚያደራጁ እነዚህ ኤጳስቆጶሶች በዚህ ቅዱስ ኃላፊነት ተጨማሪ ውጤታማነትን ያገኛሉ። ኤጳስቆጶሶች ከአንድ ቦታ ወደ ሌላ ቦታ፣ ከአንድ አገር በሌላ ጉዳዮች በጣም እንደምላይ አስታውሱ። በምትኖሩበት ቦታ አሮናዊ የክህነት በር በበር ለመሄድ የማይችሉበትም ይሆናል። ነገር ግን የነቢይን ምክር በጥንቃቄ እንድታስቡት እና በወርዳችሁ የሚገኙ አሮናዊ ካህናት የጾም መጽዋን ለመሰብሰብ በማካፈል እንዴት የክህነት ኃላፊነታችሁን ለማጉላት እንዲችሉ መነሳሻ ለማግኘት እናበረታታለን። በነፊ ምዕራፍ 27 ውስጥ ከሞት የተነሳው አዳኝ እንደ ጠየቀው ምን ዓይነት ሰዎች ትሆኑ ዘንድ ይገባችኋል? እንዲህስ መለሰ፣ እንደ እኔ ሁኑ። የክርስቶስ ስም በራሳችን ላይ ስንወስድ እና እርሱን ለመከተል ስንጥር በመልካችን የእርሱን መልክ እንቀበላለን፣ እናም እንደ እርሱ እንሆናለን። ድሃውን የተቸገረውን መንከባከብ የጌታ አገልግሎት ክፍል ነው። ይህም እርሱ የሚያደርጋቸውን በሙሉ ናቸው። ሁሉም ለመርዳት ይሄዳል እና ሁላችንም ከፍ ያደርጋል። ቀንበሩም ልዝብ፣ ሸክሙም ቀለል ነው። እያንዳንዳችን ድሃውን የተቸገረውን በማንከባከብ የጾም ሕግን በታማኝነት በማክበር በመጾም መጽዋትን በደግነት በመስጠት እንደ አዳኝ እንድንሆን እያንዳንዳችን እንጋብዛለሁ። ድሃውን የተቸገረውን በታማኝነት ማንከባከብ የመንፈስ እድገት የሚያንጸባርቅበት እና የምሰጠውንና ተቀባውን የምባርክ እንደሆነ ይመሰክራለሁ። በተቀደሰው ስሙ ኢየሱስ ክርስቶስ ስም አሜን።
The choir and congregation.
አሁን ዘማሪውን ዘማሪዎቹና ተሰብሳቢዎቹ ለነቢዩ እናመሰግናለን እግዚአብሔር ሆይ የሚለውን መዝሙር ይዘምራሉ። ከዝማሬ በኋላ የመጀመሪያ አመራር ሁለተኛ አማካሪ የሆኑት ፕሬዚደንት ዲየተር ኤፍ ኡክዶርፍ እንሰማለን። ከዚያም እናንተን የማነጋገር የኔ እድል ነው።
Yes, we thank our Heavenly Father for a prophet.
ለነብያችን እግዚአብሔርን እናመሰግናለን። ለነብይ ጆሴፍ ስሚዝ እናመሰግናለን። ፕሬዝዳንት ቶማስ ስማንሰንና ፕሬዝዳንታችን እንወዳለን። ነብይ ፕሬዝዳንት ሞንሰን ለቤተ ክርስቲያን የክህነት አባሎቻችን ሲጸልዩ እንሰማለን።
My dear brethren, it was
Woodwind Moch,
beloved Savior's final night in mortality.
የተወደዱ አዳኝ በማችነት የመጨረሻ ለሊት ነበር። እርሱ በከፍያው ዘር በመሉ ከመስጠት በፍያ አማሳሹ ከደቀ መዛሙርቱ ጋር ዳቦን ሲቆርስ የእነርሱን ልብ በታላቅ ንቃትና ጥልቅ ሐዘን የሞላ ነበር የተናገሩት። ከናንቴ አንዱ ይከዳኛል አላቸው። የተናገረው እውነታ ደቀዛምቱ አልተጠራጠሩም። ወደ ዙሪያም በመመልከት ወደ ሌላ አንድ ሌላ ሰው በመጠቆም እሱ እኔ ነው አላሉ። ይልቁንስ እነርሱ በጣም በማዘን እና እያንዳንዳቸው ጌታ እኔ ይሆን ብለው አሉት። ያንን ጥያቄ በአዳኝ ብንጠየቅ እያንዳንዳችን ምን እንደምናደርግ ያሳስበኛል። በዙሪያችን ያሉትን ተመልክተንና ምናልባትም ስለ ወንድም ጆንሰን ነው የሚያወራው፣ እኔ ስለ እሱ ሁሌ ይገረማለሁ፣ ወይም ወንድም ብራውን እዚህ በመኖሩ ደስተኛ ነኝ፣ እሱ ይህንን በጣም መስማት አለበት እንል ይሆናል። ወይም እንደ ድሮዎቹ ደቀ መዛሙርቶች ወደ ውስጣችን ተመልክተን እና እኔ ይሆን በማለት ያንን ጥልቅ ጥያቄ እንጠይቅ ይሆናል። ጌታ እኔ ይሆን በሚሉት ቀላል ጥያቄዎች ውስጥ የጥበብ መጀመሪያ ይገኛል። እኔ እና የግል መቀየርና የማያላቅ ለውጥ ይገኛል። በአንድ ወቅት በጎረቤት አካባቢ የእግር ጉዞ በማድረግ የምወድ ሰው ነበር። በተለይም የጎረቤቱን ቤት አልፎ ለመጓዝ ነበር። ይህ ጎረቤቱ የግቢውን ሳር በትክክል የተቆረጠ አበቦች ያበቡ ዛፎችም ጤናማና ጥላ የሚሰጡ አድርጎ ይጠብቅ ነበር። ያ ጎረቤት ግቢውን ነው ለማሳመር የተቻለው። ሁሉንም ማድረግ እርግጥ ነው። ነገር ግን አንድ ቀን ሰውየው የጎረቤቱን ያለፈ ሲጓዝ በዛ በሚያመር ግቢ መሃል ላይ አንድ ትልቅ ቢጫ የደንድላይን አረም መኖሩን አስተዋለ። ከቦታም በጣም ወጣ ብሎ ስለምታይ ተገረመ። ለምንድን ነበር ጎረቤት ያልነቀለው? ልታየው አልቻለም? አረሙን ለተጨማሪ አረሞች ስር የምሰጡ ዘሮችን ልበትን እንደምችል አላወቀም አለ። ይህ ወጣ ያለ ነቅሎ ያውጣው ወይስ በአረም ማጥፊያው ይረጨው? በርግጥም በመሽት ተገን በማድረግ በውስጡ ማስወገድ ይችላል። ወደ ቤቱ እየተጓዘ ይህ ሐሳብ አይምሮውን ሞልቶት ነበር። በራሱ የፊት ግቢ የሞላውን በመቶዎቹ የሚቆጠሩ ቢጫ የደንድላይን አረሞችን ቀና ብሎ ሳያይ ወደ ቤቱ ገባ። ይህ ታሪክ ያዳኝን ቃላትን ያስታውሰናል። በወንድምህ ዓይን ያለውን ጉድፍ ለምን ታያለህ? በዓይንህ ግን ያለውን ምሰሶ ስለምን አትመለከትም? አስቀድሞ ከዓይንህ ምሰሶውን አውጣ፣ ከዛ በኋላ ከወንድምህ ዓይን ጉድፉን ታውጣ ዘንድ አጣርተህ ታያለህ። ይህ የጉድፍና ምሰሶ ጉዳይ እኛ ራሳችን አጣርተን ማየት ካለማየት ጋር በጣም ይቀራረባል። እኛ የራሳችን ማየት ራሳችንን የሌሎችን ሰዎች ችግር በተሻለ መመርመርና መፍትሄ መጠቆም ለምን እንደምንችል እርግጠኛ አይደለሁም።
Some years ago there was a news
ከጥቂት ዓመታት በፊት በፊቱ ላይ የሎሚ ጭማቂ ካሼ ከካሜራ እይታ ውጪ ይሆናል ብሎ ስላመነ ሰው የዜና ታሪክ ነበር። ስለዚህ የሎሚ ጭማቂ ፊቱ ላይ በብሉ በማድረግ ወጣ እና ሁለት ባንኮችን ዘረፈ። ብዙም ሳይቆይ ነበር ምስሉ በአመላሽ ዜና ላይ ታይቶ ነበር። የራሱን ምስል ከጥበቃ ካሜራ ላይ ፖሊስ ላየው ሊያየው አይኑን አላመነም። ግን የሎሚ ጭማቂ ፊት ላይ ነበር በማለት ተቃወመ። በኮርኔል ዩኒቨርሲቲ የሚገኝ ሳይንቲስት ይህን ታሪክ ሰማ። ሰውየውም ከሚገባው በላይ የራሱን መሐይምነት አለማወቁን አስደነቀው። የአጠቃላይ ችግር መሆኑን ለማጣራት ሁለቱ አጥኚዎች በተለያዩ የሕይወት ሙያ ላይ በማድረግ ተከታታይ ሙከራ እንዲሳተፉ የኮሌጅ ተማሪዎችን ጋበዙ። በአናሳ የፈጸሙትን ተማሪዎች የራሳቸውን ሥራ በመገምገም ትክክል ከመሆኑም ይራቅ ነበር። አንዳንዶቹ በትክክል ከሆኑት 5 እጥፍ የበለጠ ለራሳቸው ውጤት ግምት ሰጡ። ይህ ጥናት በተለያዩ መልክ ተመልሷል። በተደጋጋሚ አንድ አይነት ማጠቃለያን በማረጋገጥ አብዛኛችን ራሳችን በትክክል እንደሆነው ማየት እንቸገራለን። እናም ስኬታማ ሰዎችም እንኳ የራሳቸውን አስተዋጽኦ ይተረጉማሉ እናም ለሌሎችም የሚያደርጉትን አስተዋጽኦ ያጥላላሉ። በምንም ያህል መልኩ መኪና እንደምንነዳ ወይም የጎልፍ ኳስ እንደምንነዳ አግኖ ማየት ጠቃሚ ላይሆን ይችላል። ነገር ግን በቤት በስራና በቤተ ክርስቲያን ያለን አስተዋጽኦ ከሆነው በላይ መሆኑን ማመን ስንጀምር ከበረከቶች እና በአስፈላጊና ተገቢ መልኩ ለማሻሻል ያለውን የራሳችንን እድል እናጨልማለን። በአንድ ቅርንጫፍ ውስጥ የእኔ ወዳጅ በቤተ ክርስቲያን ውስጥ በታላቅ ብዛት ይኖር ነበር። ተሳትፎ ብዙ ነበር። የቤት ለቤት ትምህርት ቁጥር ብዙ ነበር። የፕራይመሪ ሕፃናት ሁሌም ጥሩ ጸባይ ነበራቸው። የቅርንጫፍ እራት አባላት በመሰብሰቢያ ቤቱ ውስጥ ላይም የሚያንጠባጥብ ምርጥ ምግቦችም ያጠቃልላል እና በቤተ ክርስቲያን ዙሪያ ምንም ግን በቤተ ክርስቲያን ኳስ ጫወታ ላይ ምንም አልነበረም። ጓደኛዬ እና የእሱ ሚስት ቀጥሎ ወደ ምስዖን ተጠሩ። ከ3 ዓመት በኋላ ሲመለሱ እነርሱ በምስዖን ላይ ሳሉ ትዳራቸው በፍቺ መጠናቀቃቸውን ሲያውቁ ተገረሙ።
Although the ward had every outward
ጫፉ የእምነትና ጥንካሬ ውጫዊ መልእክት አብኖረውም ጥሩ ያልሆነ ነገር በአባላት ልብና ሕይወት ውስጥ እየተከሰተ ነበር እና የምረብሸው ነገር ይህ ሁኔታ የተለየ አይደለም። እነዚህ ክፉ እና አስፈላጊ ነገሮች የቤተ ክርስቲያን አባላት ከወንጌል መርሆዎች ውጪ ሲሆኑ የሚከሰት ነው። የኢየሱስ ክርስቶስ ደቀ መዛሙር ለመሆን በስተጀርባ ይመስላሉ፣ ነገር ግን ከልባቸው ውስጥ ከአዳኛቸውና ከትምህርት የነጠለ ነበር። ከመንፈስ ቅዱስ ነገሮች ውጪ ቀስ በቀስ ዞረው እና ወደ ዓለም ነገሮች የተጠጉ ናቸው። በአንድ ወቅት ብቁ የክህነት ተሸካሚ ለእነርሱ ሳይሆን በቤተ ክርስቲያኗ ለሴቶችና ሕፃናት ጥሩ ነች በማለት ለራሳቸው መንገድ ጀመሩ። ወይም አንዳንዶቹ የተወጣጠረው ጊዜያቸውን የተለያየ ሁኔታዎችን ከመንፈስ ቅዱስ ቅርብ የሚያደርጋቸውን የየቀን መሰጠትና አገልግሎት ከመስጠት እንደ ተወገዱ ራሳቸውን አሳምነዋል። በዚህ ራስን ነጻ ለማድረግና የመኩራት ጊዜ በቋሚ ጸሎት ወደ እግዚአብሔር አለመቅረብ የቅዱስ መጽሐፍትን ጥናት ጊዜን ባለማሳተፍ የቤተ ክርስቲያን ስብሰባንና የቤተሰብ ምሽት አለማድረግ ወይም ታማኝ አስራትንና በኩራት ላይ ላለማድረግ ምክንያት ለመፍጠር ቀላል ምክንያቶች ይሆናሉ። ውድ ወንድሞች፣ እባካችሁ ወደ ራሳችሁ ውስጥ በመመልከት ጌታ እኔ ይሆን የምለውን ቃል ጥያቄ ጠይቁ። በጥቂቶቹ እንኳን ቢሆን ከተባረከው የእግዚአብሔር ወንጌል ለእናንተ እምነት ከተሰጠው ተንጠጥላችሁ የዚህን ዓለም አመልክት አእምሮአችሁን ከክርስቶስ ክቡር የወንጌል ብርሃን እንዲጨልም ፈቅዳችኋል። የተወደዳችሁ ጓደኞቼ፣ ውድ ወንድሞች፣ ሀብቴ ወዴት ነው ብላችሁ ራሳችሁን ጠይቁ። ልባችሁ በዚህ ዓለም አመቺ ነገሮች ያለ የተመዘረተ ነው ወይስ በትጉህ የኢየሱስ ክርስቶስ ላይ ያተኮረ ነው? ሀብታችሁ ባለበት ልባችሁም ይገኛል። የእግዚአብሔር መንፈስ በልባችሁ ውስጥ ይገኛል። በእግዚአብሔርና ባለንጀሮቻችሁ ፍቅር ጠልቃችኋል። እናም ተሰጣችኋል። ለትዳራችሁና ቤተሰባችሁ ደስታ ለማምጣት በቂ ጊዜ ትሰጣላችሁ። ለሚያምር የመርዳትና መልሶ ለተቋቋመ የኢየሱስ ክርስቶስ የወንጌል ስፋት፣ እርቀት፣ ጥልቀትና ቁመት የመኖር ዓላማ ኃይላችሁን ትሰጣላችሁ። ወንድሞች፣ የእምነት ቅድስና፣ ዕውቀት፣ እርካታ፣ ትዕግሥት፣ ወንድማዊ ደግነት፣ መለኮታዊነት፣ ልግስና፣ ትሑትና እና አገልግሎት በሆኑት የኢየሱስ ክርስቶስ ባሪያነት ለማደግ ታላቅ ፍላጎታችሁ ከሆነ ለብዙ ነፍሳት ማዳን የሰማይ አባት በእጁ መሳሪያ ያደርጋችኋል። ወንድሞች፣ ከትክክለኛው መንገድ መውጣታችን ማንነታችን መቀበል አንፈልግም። በብዛት በትልቅ ወደ ነፍሳት መመልከትና ድክመታችንን፣ ገደባችንንና ፍራቻችንን ማጋፈጥ ለማስወገድ እንሞክራለን። በውስጡም ሕይወታችን ስንፈትሽ በማጋነን ምክንያት ድርድራ እና ብቁ ያልሆነ አስተሳሰብና ድርጊቶች ለማመካኘት በምንናገረው ታሪኮች እንመካለን። ነገር ግን ራሳችንን አጣርቶ ማየት መቻል ለመንፈሳዊ እድገታችንና ደህንነት ወሳኝ ነው። ድክመታችንና ስህተታችን በጥላ ውስጥ ተደብቆ ከቆየ የአዳኝ ቤዛ ኃይል ሊያድናቸውና ጥንካሬዎች ሊያደርጋቸው አይችልም። በተቃራኒውም ሰው በመሆናችን ላለን ድክመት መታወር በእያንዳንዳችን ውስጥ የሰማይ አባት ሊያሳድግ የሚገባውን መለኮታዊ አቅም እንድታወር ያደርጋል። ስለዚህ የእግዚአብሔርን እውነት ንጹሕ ብርሃን በነፍሳችን ውስጥ እንድበራ እና እርሱ እንድመለከተን እኛ ራሳችን ማየት የምንችለው እንዴት ነው? ቅዱስ መጻሕፍትና በአጠቃላይ ጉባኤ የምሰጡ ንግግሮችን ራሳችን ለመፈተሽ መያዝ የምንችለው ተገቢ መስታወት እንደሆኑ እጠቁማለሁ። የጥንትና የአሁኑ ነቢያት ቃላት ስትሰሙ ወይም ስታዳምጡ እንዴት ቃላቶቹ ስለ ሌላ ሰው መሆናቸውን ከማሰብ ተቆጠቡ እና ጌታ እኔ ነኝ የምለውን ቀላል ጥያቄ ጠይቁ። የዘላለም አባታችን በተሰበረ ልብና ልማር በሚችል አእምሮ ማቅረብ አለብን። ለመማርና ለመለወጥ ፈቃደኛ መሆን አለብን። እናም የሰማይ አባታችን ለእኛ እንዳቀደው ሕይወትን ለመኖር በመስጠት የምናገኘው እጅግ ብዙ ነው። ለመማርና ለመለወጥ የማይሹ ምናልባትም አይለወጡም እና በአብዛኛዎቹም በቤተ ክርስቲያን የምታደርጉላቸው ነገር ስለምኖሩ መወገዝ ይጀምራሉ። መሻሻልና ማደግ የሚፈልጉ ግን ስለ አዳኝ የሚማሩና እንደርሱ መሆን የሚፈልጉ ራሳቸውን እንደ ጻጥቶት የሚያደርጉና ከሰማይ አባት ጋር ሐሳባቸውንና ድርጊታቸውን ማዛመድ የሚፈልጉ ያዳኝን የኃጢአት ክፍያ ተአምራትን ይለማመዳሉ። በርግጥም የእግዚአብሔር ድንቅ መንፈስ ይስማቸዋል። የየዋህና ትሁት ልብ ፍሬ የሆነው ማብራራትን የማይችሉ ደስታን ይቀምሳሉ። እውነተኛ ኢየሱስ ክርስቶስ ደቀ መዛሙርት በመሆን ፍላጎት እና ስርዓት ይባረካሉ። በሕይወት ቆይታዬ ላይ ይህች ጥቂት ዓለም ካፈራቸው ብቁና አዋቂ ሰዎች ትከሻ የመዳበስ ዕድል አጋጥሞኛል። ወጣት ሳለሁ በተማሩት እና በዓለም ዕውቅና ባገኙ ሰዎች እደነቅ ነበር። ከዓመታት በኋላ ግን ድንቅና የተባረከ ነፍሳት ባላቸው እውነት መልካምና ያለ ክፋት በሆኑት በጣም በበለጠ መደነቄን ለማስታወስ ችያለሁ። ወንጌል ስለዚህ ብቻም አይደል እና ይህንንም መልካም ዜና ነው እና መልካም ወደ መሆንም እንድንመጣ ይረዳናል። የሐዋርያው ያዕቆብ ቃላት ዛሬ ለእኛ ይሆናል። እግዚአብሔር ኩራተኛን ይገታል፣ ነገር ግን ለትሑት ጸጋን ይሰጣል። በጌታ እይታ ራሳችሁን ትሑት አድርጉ እና ለእርሱ ከፍ ያደርጋቸዋል። ብረዝረን ወንድሞች፣ ኩራታችሁን ወደ ጎን መተው ከራስ ወዳድነት ባሻገር በመመልከትና በትሕትና ጌታ ሆይ እኔ ነኝ ብለን እንጠይቅ። ምላሹ አዎ ልጄ፣ መሻሻል ያለብህ ነገሮች አሉ፣ የሚረዳ ነገሮች አሉ ከሆነ ኃጢአታችንንና መሳሳታችንና መንገዳችንን እንድንቀይር በትሕትና ይህንን መልስ መቀበል እንድንችል እጸልያለሁ። ከዚህ ጊዜ በኋላ በአዳኝ የተባረከ መንገድ በሙሉ ሐሳባችን እንድንጓዝ ራሳችን አጣርቶ በመመልከት የጥበብ መጀመሪያ ነው። እንዲህ ስናደር ለጋሱ እግዚአብሔር እጃችን ይዞ ይመራናል። ጠንካራና ከላይ የተባረክን እናደርጋለን። ይህንንም ካደረግን እናም ጠንካራዎችም እና ከሰማይም በረከቶችን እንቀበላለን። ተወዳጅ ጓደኞቼ፣ በአስገራሚውና አምራቂው የደቀ መዛሙርትነት መንገድ ላይ የመጀመሪያ ደረጃ ይህን ቀላል ጥያቄ መጠየቅ ነው። ጌታ ሆይ እኔ ነኝ፣ ስለዚህ የመመስከረትና በረከቴን የምተውላችሁ በኢየሱስ ክርስቶስ ስም አሜን።
I am grateful to be gathered with the priesthood of God.
Balam zuria betesebesebut yeegziaber kehne teshekamiyoch ka bemegnyete betam desetenya ne. Emnetachu agelgrotachu na tsrotachuunum amasegnalaw. Yemishitu melekte sile aronawi kehnet no. Yih melekt metsaf kedus ust zeketenyaw kehnet tablo yetegelatsawun teshekmen yegitan kalkidan lamasakates ተስዋጽኦ የምናደርገውን ነው። እንዲሁም አዘጋጁ ክህነት ተብሎ ይጠራል። ዛሬ ማታ ስለ ክብር ዝግጅነቱ ነው ለመናገር የምፈልገው። የጌታ ዕቅድ ስለ ሥራው በዝግጁነት የተሞላ ነው። የሟችነት ፈተናዎችና ዕድሎችን እንለማመድ ዘንድ ምድርን አዘጋጀ። እነዚህም ባለንበት ሰዓት ቅዱስ መጽሐፍት እንደሚጠሩት የመዘጋጃ ሰዓት ነው። ነቢዩ አለማ እንደ ቤተሰብ ከአባት ከእግዚአብሔር ጋር እና ከኢየሱስ ክርስቶስ ጋር ለዘላለም የምኖርበት የዛን ዘላለማዊ ሕይወት ዝግጁነት ወሳኝ አስፈላጊነት ጸልያል ገልጿል። እነዚህ የምንዘጋጅበትን አስፈላጊነትም እንደዚህ አብራሯል። እናም ሞት በሰው ዘር ላይ መምጣቱን መለከታለን። አሁን ሞት ጊዜያዊ ሞት በአሞሌክ የተነገረው ይሁን እንጂ የሰውን ልጅ ንስሐ ይገባ ዘንድ የተሰጠው ጊዜ ነው። ስለሆነም ይህ ሕይወት የሙከራ ጊዜ ይሆናል። የእግዚአብሔርን ለመገናኘት የመዘጋጃ ጊዜ የትንሣኤ በኋላ ለእኛ የተነገረው መጨረሻ ለሌለው ሁኔታ የመዘጋጃ የሚሆን ጊዜ ነው። በዚህ ሟች በሆነ ሕይወት ውስጥ እንድንኖረው የተሰጠን ሰዓት እግዚአብሔርን ለመገናኘት እንድንዘጋጅ እንደሆነ ሁሉ በአሮናዊ ክህነት ውስጥ ለማገልገል የተሰጠን ሰዓት ወሳኝ እርዳታ ሌሎችን እንዴት መስጠት እንዳለብን እንድንማር የምንዘጋጅበት ዕድል ነው። ልክ ጌታ የሟች ሕይወት ፈተናን ለማለፍ እርዳታ እንደሚሰጠን በክህነት ዝግጅታችንም እርዳታ ይሰጠናል። መልእክቴ ጌታ ለማዘጋጀት እንዲረዳ ለሚልካቸው ሰዎችና አሮናዊ ክህነት ለተሸከሙት ሰዎች ጭምር ነው። ለአባቶች እናገራለሁ፣ ለኤጲስቆጶሶች እናገራለሁ፣ በክህነት ዝግጅነት ውስጥ ለወጣት ወንዶች ጓደኞችና አስተማሪዎች እምነት ለተሰጣቸው ለመልከጼዴቅ ክህነት ተሸካሚዎችም እናገራለሁ። በዓለም ዙሪያ ላሉትና ይህንን ጊዜ ከጊዜ በኋላ ልታዳምጡት ወይም ለምትሰሙት ለብዙዎቻችሁ በውዳሴና በምስጋና እናገራለሁ። በወጣትነት ጊዜ ስለነበሩት የቅርንጫፍ ፕሬዚደንቶችና ኤጲስቆጶሶች ባልናገር እሳሳታለሁ። በ12 ዓመቴ በትንሽ ቅርንጫፍ በአሜሪካ ምስራቃዊ የካፋ አካል ውስጥ ዲያቆን ሆንኩኝ። ቅርንጫፉ በጣም ትንሽ ከመሆኑ የተነሳ የቅርንጫፉ ፕሬዝደንት የነበረው አባቴ ማዕከላዊ ዕድሜ ያለው ሰው ቤተ ክርስቲያኑ እንዲቀላቀል እንዲጋበዝ ድረስ ታላቅ ወንድሜና እኔ ብቻ ነበርንና አሮናዊ ክህነት ተሸካሚዎች የነበርነው እኛ ብቻ ነበርን። አንዱ የተለወጠው አሮናዊ ክህነት የተቀበለና ጎን ለጎን በአሮናዊ ክህነት ላይ እንዲስተሰባበር ጥሪ ተቀበለ። ባሏ ለሞተባት ሴት የሆነ ነገር ለማድረግ ስንሄድ ወንድሜና እኔ ተቀላቅለውን አብሮን ሲሄድ እነዛ የሚመሩ የበልግ ቅጠሎች ትላንት እንደ ተከሰተ ያህል አሁንም ድረስ አስታውሳለሁ። የሥራው ዕቅድ ምን እንደነበረ አስታውሳለሁ። ነገር ግን በኋላ የተረዱት ጊዜ ኃጢአታቸውን ይሰረይ ዘንድ እና እርሱን ለማየት እንዘጋጅ ዘንድ መሥራት አብረን ያለው ብዙ ስነዘራ ያገዘዘንን የክህነት ኃይል እንደተሰማኝ አስታውሳለሁ። የእኛ ቤተሰብ በዩታ ውስጥ ወደ ትልቅ ወርድ ሲሄድ ዲያቆንም ነበርኩኝ። በአሮናዊ ክህነት ውስጥ የማዕተል ጉባኤ ኃያል ሲሰማኝም የመጀመሪያ ነበረ። ከዛም በኋላ የኤጲስቆጶስ ኃይልና በረከቶች በካህናት ምልአት ጉባኤ ላይ ሲመሩ የሚሰማኝ የመጀመሪያ ጊዜ ነበር። ኤጲስቆጶሱ በካህናት ምልአተ ጉባኤ ውስጥ የመጀመሪያ እርዳታ አድርጎ ጠራኝ። ሥራ ቢበዛበትና ሌሎችን ተሰጥቶ ለያቸው ሰዎች መጥራት ቢችልም እንኳ ምልአተ ጉባኤ ለራሱ እንዳስተማረው አስተዋለው። ክፍሉን ወደ ነበረው ወንበሩ በክብ አስተካክሎ አስቀመጠ። በቀኝ በኩር ወንበሩ ለእኔ ሰጠኝ። የሚያስተምረው ሰዓት በትከሻው ላይ እመለከት ነበር። አልፎ አልፎ እግሩ ላይ ያለውን በሌዘር ጥራዥ ውስጥ የተቀመጡን ጥንቃቄ የተጻፈውን ማስታወሻ እና በሌላ ጉልበት ላይ የክፍታቸውን ያረጃቸውንና በቀለም የተቀቡትን ቅዱስ መጻሕፍቶች ወደ ታች ተመለከተ። በመንፈስ ቅዱስ አንዳንዴ ውስጥ የተናገረውን የጀግና ታሪኮችና በአዳኙ ላይ ያለውን ምስክሮች የተናገረው ማስታወስም እችላለሁ። ኤጲስቆጶሱ የሚደነቁ አማካሪዎች ነበሩት እና በብዛት ሰዓት ባልተረዱበት ጊዜ ምክንያት በአንድ ላይ እቤት ጠርቶኝ እንዲህ አሉኝ። አብረኝ እንድትሄድና ጉብኝት እንድታደረግ እፈልጋለሁ አለኝ። አንድ ጊዜ ጠራኝ። ብቻኛዋ የምትኖሯ ባሏ የሞተባት ምግብ ወደሌለባት ቤት ሊወስደኝ ነበር። ወደ ቤት ስንመለስ መኪናውን አቆመ። ያረጀቸውን ቅዱስ መጽሐፍቶችን ከፈተና ያቺን ባሏ የሞተባትን ሴት ራሷን ለመንከባከብ ሳይሆን ወደፊት በሰዓት ላይ ሌሎችን ለመርዳት ኃይል እንዳላት ለምን እንደተመለከታት ነገረች። ሌሎች ጉብኝቶች ከቤተ ክርስቲያኗ ለረጅም ጊዜ ወደ ቀረ ሰው ነበረ። ኤጲስቆጶስ ከቅዱሳኖች ጋር ተመልሶ እንዲሁ ጋበዘ። ለእኔ የማይወድና የማይመጽ ጠላት ሆኖ ለተሰማኝ ሰው እሱ ግን የነበረው ፍቅር ተሰማኝ። በሌላ አጋጣሚ ሁለት ትንሽ ሴቶች ልጆች በጠጪ ወላጆቻቸውን ያን በር ላይ እንዲያገናኙ የተላከበትን ጎበኘን። ትንሾቹ ሴት ልጆች ወላጆቻቸው መተኛቻቸውን በበሩ ላይ ስር ተናገሩ። ኤጲስቆጶሱ ስለ እነሱ ተናገረ። ፈገግ በማለትና ጥሩነታቸውን ማስወደሱ ለእኔ ለአስር ደቂቃዎች ወይም ከዚያ በላይ ለሚሆኑ ሰዓቶች ቀጠለ። ከዛም በዝግታ ያም መልካም ጉብኝት ነበር፣ እነዚያ ትንሽ ልጆች መምጣታቸውን በፍጹም አይረሱም አለኝ። ታላቅ የክህነት ጓደኛ መስጠት የሚችላቸው ሁለት በረከቶች እምነት መጣልና የመንከባከብ ምሳሌ ናቸው። ወንድ ልጄ ከእሱ የበለጠ ብዙ የክህነት ልምዶች ያለው የበለቤት አስተማሪ ጓደኛ ሲቀበል ያንን አይቻለሁ። የእሱ ጓደኛ ሁል ጊዜ የፒስዶም ሚስ ፕሬዚደንት ሆኗል። በሌላ የአመራር ቦታዎች ላይም አገልግሏል። ከተመደበላቸው ቤተሰቦች ውስጥ አንዱን በመጎብኘት በፊት ያ ልምድ ያለው የክህነት መሪ ልጄን ከቤታቸው ውስጥ ለመጎብኘት ጠየቀ። እንዳዳምጥ ፈቀዱልኝ። እርዳታ በመጠየቅ በጸሎት ጀመረ። ከዛም ለልጄ እንዲህ አለው፣ ንስሐ እንዲገቡ ጥሪ የሚመስል ትምህርት ማስተማር እንዳለብን አስባለሁ። መልእክቱ በእኔ ጥሩ ሁኔታ ከሚወስዱት ይልቅ ካንተ እንደሚወስዱት አስባለሁ። ስለዚህ ምን ታስባለህ? ልጄ የተጣለበት እምነት ሲቀበል የነበረው የዛ ሰዓት ደስታ አሁንም ይሰማኛል። ኤጲስቆጶሱ ያንን ጓደኝነት በድንገት አልነበረም አንድ ላይ ያደረገው። በትልቅ ጓደኛ ጥንቃቄ በተሞላበት ዝግጅት ስለዛ ቤተሰብ ምን ማስተማር እንዳለባቸው በተማረው ስሜት ነው። መልእክቱ እሱ ማካፈል እንደሌለበትና ልምድ የሌለው ወጣት የእግዚአብሔርን ልጆች ለንስሐና ለደህንነት እንዲጠራ እምነት እንዲጥልበት ተሰምቶት ነበር። የጉብኝታቸው ውጤትን አላቅም። ነገር ግን ኤጲስቆጶስ የመልከዘዴቅ ክህነት ተሸካሚና ጌታ ልጁን የክህነት ሰውና አንድ ቀን ኤጲስቆጶስ እንዲሆን ያዘጋጀው እንደነበረው አውቃለሁ። አሁን እነዚህን የሚመስሉ የክህነት ዝግጅት ውጤታ ታሪኮች ካያችሁ እና ሕይወታችሁ ውስጥ ከተለማመዳችሁ ለእናንተ የተለመዱ ናቸው አውቃችኋልና፣ እንደዚህም አይነት ኤጲስቆጶሶች ጓደኞችና ወላጆች ይኖራችኋል። ከፊታችሁ እንደሚኖሩ የሚያውቀው በክህነት ተግባር ዝግጁነት ውስጥ ጌታ እጅ አይታችኋል። በክህነት ውስጥ ሁላችንም ጌታ ሌሎችን እንዲያዘጋጅ ለመርዳት ግዴታ አለብን። አንዳንድ በጣም አስፈላጊ የሆኑ ነገሮች ማድረግ የምንችለው ነገሮች አሉ። ትምህርቶችን ለማስተማር ከምንጠቀምበት ኃይል ታላቅ በላይ መልኩ ትምህርቱን የሚኖር ምሳሌዎች ይሆናል። በክህነት አገልግሎቱ አስፈላጊ ሰዎች በእምነት በንስሐ በጥቅምና መንፈስ ቅዱስን በመቀበል ወደ ክርስቶስ መጋበዝ ነው። ለምሳሌ ፕሬዚደንት ሞንሰን በእነዚያ ትምህርቶች ላይ ልብ ከሚያነሳሳ ስብከት ተሰጥተዋል። ነገር ግን በቶሮንቶ ሚስዮን የበላይ ሆነው ሲመሩ ከሰዎች ከሚስዮኖችና ከቤተ ክርስቲያን ጋር ያደረጋቸው ነገር ወደ ተግባር አነሳስቶናል። በክህነት ዝግጅት ውስጥ ከንግረኝ ይልቅ አሳየኝ ይቆጠራል። ሰዎች ማየት እንደምንችል መልክ ምሳሌ ሲያሳዩም ዝም ብለው በቃላቸው ከሚነገራቸው የበለጠ በእኔ ላይ ትልቅ ውሳኔ ያለው ለዛም ነው ቅዱስ መጻሕፍቶች በክህነት ውስጥና እኛ ለመዘጋጀት በጣም አስፈላጊ የሆነው። ነብዩ ጆሴፍ ስሚዝ እስር ቤት ውስጥ ሳለ ድፋርንም ያገኘና እየተጠበቀ እንደሆነ በእግዚአብሔር ሲናገር ያለው ቅስቃሴም ይሰማኛል። ወጣት የክህነት ተሸካሚ ላይ እምነት የሚጠላባት ወይም ኤጲስቆጶስ ወይም ታላቅ የቤት አስተማሪ ሕይወቱን መቀየር ይችላል። አባቴ አንድ ጊዜ በ12 ሐዋርያት ምልአተ ጉባኤ አባል በሳይንስና ሃይማኖት ላይ አጭር ወረቀቶች እንዲጽፍ ተጠይቆ ነበረ። የጻፈው ወረቀት ሰጥቶኝ ያለኝን ነገር አሁን ድረስ አስታውሳለሁ። እንካ በመላኬ በፊት እንድታነበው ፈልጋለሁ። ትክክል መሆንን ታውቃለህ አለኝ። 32 ዓመቱ ነበር። እናም በማይለካ መልክ ጠቢብና ጎበዝ ነበር። አሁን ድረስ በዛ ታላቅ አባትና የክህነት ተሸካሚ እምነት ተጠናክሮ ያለው በእምነቱ በእኔ ላይ እንዳልነበረ አውቃለሁ። ነገር ግን ትክክል የነበረውን ሊነግረኝ የሚችለውና በሚነግረኝ በዛ እግዚአብሔር ላይ ነበረ። የሆነ ቀን ዶክተሮች ይሞታል ያሉትን ሕፃን ለመፈወስ በረከቱን ለመደምደም እጆቹን ሲያስቀምጥ የመነሳሳ የረጋ ስሜት እንዲያውም ይረዳዋል። ያም እምነት በእኔ በጣም እርዳታ ሰጥቶኛል። ሌሎችም በክህነት ውስጥ የማዘጋጀት ውጤትን ምን ያህል ከመወዳቸው ጋር ተመጣጥኖ ይመጣል። ያም በተለያየ ሁኔታ ማስተካከል ሲኖርብን ትክክል ነው። አንድ የክህነት ተሸካሚ ስነ ስርዓትን ሲያከናውን ሲሳሳት ያለውን ጊዜ አስቡ። ያም በጣም ወሳኝ ነገር ነበር። አንድ በአንድ ስህተትን የጋህድ ማስተካከል ይጠይቃል። ይህም የንዴት የፍረት ስሜት የመወገድ ስሜትን ሊያመጣ ይችላል። የጌታ ምስክራው አስታውሱ። በመንፈስ ቅዱስ ስንመራ በትክክለኛ ሰዓት በግልጽነት ማረም አለብን። ከዛም በኋላ እንደ ጣላት እንዳይታይ ላረመው ሰው የመጨረሻ ፍቅር እናሳይ። የጨመረ የሚለውታ ቃላት የክህነት ተሸካሚዎች ለመዘጋጀት ውስጥ እርማት ሲፈልጉ ለየት ያለበት ትርጉም አለው። ቃሉ ከዚህ በፊት ከነበረው የጨመረ ፍቅር ሐሳብ ይሰጣል። መታየት ያለበት የጨመረ ፍቅር ነው። የክህነት ተሸካሚ እንዲያዘጋጅ ያለው ሰዎች ሲማሩ በትክክል ስህተት ስለሚሰሩ የቀደመና ቀጣይነት ያለው ፍቅር ሊሰማቸው ይገባል። ለድክመታቸው ከምናሳያቸው አዘኔታ የዘለለ መሆን አለበት። ጌታ ራሱ እነዚያን የዝቅ ከፍተኛ ሰዎች ክማቸውንና እነሱ ያላቸውን አመለካከት በሚያከብር መልኩ ጠቅሞበታል። መጥምቁ ዮሐንስ በጆሴፍ ስሚዝ በኦሊቨር ካውደሪ ላይ እጆቹን በጭኖ በአገልጋዮቹ ጓደኞቹ ላይ በመሲህ ስም አሮናዊ ክህነት የመላእክት አገልግሎቶችን ቁልፎችንና የንስና ወንጌልና ስለ ኃጢአት ስርየት ለመጥለቅ መጠየቅን የያዘውን ሰጣቸው። እናም እንደገና በምድር የሌዋዊ ወንድም ጊዜ ወንድ ልጆች ለጌታ በጽድቅ መሥዋዕት እንደሚያቀርቡ ድረስ በፍጹም አይወሰድም ብሎ ነገራቸው። አሮናዊ ክህነት ለትልቁ መልከጼዴቅ ክህነት ቀጣይ ነው። ለብዙ ዓመታት የጠፉትን የሚያዳን የሚለየው መልእክቱ ፍጹም በሆነ ሁኔታ የንሳና የጥምቀት ወንጌል ወደ ሌሎች ሕይወት የመውሰድ ኃላፊነትን ይሞላል። የዲያቆን አስተማሪዎችና የካህናት ምልአተ ጉባኤ እያንዳንዱ አባል ወደ ጌታ ለመሳብ በተደጋጋሚ ይሞክራል። ዲያቆኖች ቅዱስ ቁርባንን በክብርና በእምነት አባሎች የኃጢአት ክፍያ ውስጥ ውጤት እንደሚሰማቸው በማድረግ እነዛ ቅዱስ መልእክቶችን ሲካፈሉ ትእዛዛቶችን እንዲጠብቁ ለማድረግ ያሳልፋሉ። አስተማሪዎችና ካህናት ለጓደኞቻቸው ጋር ቤተ ክርስቲያኑን ሰው በሰው የመጠየቅ ኃላፊነት አላቸው። ይህንን ሲያደርጉ በራሳቸው ብዙ ውስጥ እምነት ለመምራት ታላቅ ቀን እያዘጋጁ ይሆናል። በክህነት ውስጥ በጋራ የሚያገለግሉ ሰዎች ጌታን ወደ ቤተ ክርስቲያኗ እንዲመጣ ሰዎችን እያዘጋጁ እንደሆነ መሰክራለሁ። እግዚአብሔር አብ ሕያው ነው። ኢየሱስ ክርስቶስ እንደሆነም እንደሚወደንም አውቃለሁ። ፕሬዚደንት ቶማስ ኤስ ሞንሰን የጌታ በሕይወት ያለው ነቢይ እንደሆኑም አውቃለሁ። ይህንንም መሰክረው በቅዱሱ በኢየሱስ ክርስቶስ ስም ነው። አሜን። ወንድሞች፣ በዚህ ምሽት ስለተገኛችሁ አመሰግናችኋለሁ። ዘማሪዎቹም ላቀረቡልን መዝሙራት አመሰግናለሁ። በማንኛውም መልኩ ለዚህ ቃለ ጉባኤ ዝግጅት ለተባበሩትም ሁሉ ምስጋና አቀርባለሁ። ማጠቃለያው ተናጋሪ ውዱ ነቢያችን ፕሬዚደንት ቶማስ ሞንሰን ናቸው። ከእሳቸውም ንግግር በኋላ መዘምራኑ እናንተ የእስራኤል ሽማግሌዎች የሚለውን መዝሙር ይዘምራሉ። መዝጊያ ጸሎትም በሰባ ጉባኤ ሽማግሌ ጄምስ ቢ ሞርቲን ያቀርቡልናል።
Brethren, we're assembled as a mighty body of the priesthood.
ወንድሞች በጉባኤ በመላኩ ውስጥና በአለም ዙሪያ ባሉ ቦታዎች ውስጥ እንደ ክህነት ኃይል ተሰብስበናል። ክብር ትንሽ ነገሮችን ለእናንተ ለመካፈል ባለኝ ኃላፊነቴ ክብር ተሰምቶኛል፣ ግን ትሁት ሆኛለሁ። ይህን በማድረግ ሰዓት የጌታ መንፈስ እንዲጎበኘኝ እጸልያለሁ። 75 ዓመት በፊት በየካቲት 14 1939 እንደ በሃምበርግ ጀርመን ውስጥ የህዝብ ዓመት በዓል ተከብሮ ነበር። በመገርም ንግግር የህዝብ ብዛትና ብሔራዊ መዝሙር እየተጫወተ ባለ ውስጥ አዲሱ የጦር መርከብ ቢስማርክ በኤልብ ወንዝ ውስጥ ተነሳ። ይህ በጣም ኃይለኛ የሆነው መርከብ መንሳፈፍ አየር የሚያሰጣ የጋሻና የማሽን ምስል ነበር። ግንባታው 406 ሚሊዮን 57 ሺህ የርካታ አቅጣጫዎችን ነው። ሀያ ስምንት ሺህ ኃይሎችን የኤሌክትሪክ ገመዶችን 3500 የጋሻ ጠፍጣፍ ብረት ከፍተኛ ደህንነት ሰጠው። በእይታው ግርማ ሞገስ ያለው በመጠኑ እጅግ ከፍተኛ በአስተኳሽ ኃይሉ የሚገርም ኃያሉ ግዙፍ የማይሰጥም ተደርጎ ተወስዶ ነበር። በግንቦት 24 1944 ሁለቱ በጣም ኃይለኛ የጦር መርከቦች በብሪተን ባህር ኃይል ውስጥ ያሉት የዋልሁስ ልዑልና ሁዴት በጦርነት በቢስማርክና የጀርመን ትንፋሽ የጦር መርከብ ፕሬዳን እግያን ጋር ሲጋጠሙ የቢስማርክ ቀጠሮ ዕጣ ፋንታ 2 ዓመት ከፈለ። በአራት ደቂቃ ውስጥ ቢስማርክ ሁዱንና 3 ወንዶች ሲቀሩ ሁሉም ወደ ትልቅ አትላንቲክ ላካቸው። ሌላኛው የብሪተን የጦር መርከቦች የዋልሱ ልዑል ከፍተኛ ጉዳይ ደረሰበት እና ሸሸ እና ከሶስት ቀን በኋላ በቢስማርክ እንደገና በብሪተን የጦር መርከቦች በምድር 13 በጦርነቱ ወቅት ብዙ ምሳሌዎች በማስቆረብ ውጤታማ አካል ላይ ትንሽ ጉዳይ ደረሰበት። የማስማት ነገርን ከዛ መተኮሻ በቢስማርክ መሪ የተገኘው እድለኛ ምቱን ተኮሰ። የመጠገር ሙከራ ፍሬ አልባ እንደሆነ ያረጋገጠ ለመተኮስ ዝግጁ በሆነ ጽይቶቹና መርከበኞቹ በዝግጅት ላይ ሆነው በቢስማርክ ቀስ በቀስ በእርጅም ክብ መሽከርከር ብቻ ነበር። የጀርመን ኃይል የአየር ኃይል በመደርስበት ውጪ ነበር። የቤቱ ወደብ ደህንነት በጣም ቅርብ ነበር። ሁለቱም የተፈለገው ደህንነት ሊያቀርቡ አልቻለው፣ ምክንያቱ በሚስማርክ የታቀደው መስመር ይዞ ለመሽከርከር አቅም አጥቶ ነበር። መሽከርከርም አልነበረም፣ እርዳታ አልነበረም፣ ወደብ አልነበረም። ፍጻሜ ደረሰ። የብሪተን ጥይቶች በጀርመን መርከቦች ሸፈኑት፣ ተተኮሱ። እናም አንድ ጊዜ የማይጠፋ የማይመስለው መርከብ አሰመጡት። የአትላንቲክ የተራቡ ማዕበሎችም መጀመሪያ ጎኑን መጥቶ የጀርመንን የባህር ኃይል ኩራት ወጥቶ ቢስማርክ ጠፋ። ልክ እንደ ቢስማርክ እያንዳንዳችን የኢንጂነሪንግ ታምራት ነን። ይህ እንጂ ፍጥረታችን በሰው ጉብዝና የተደረገ አይደለም። ሰው በጣም ውስብስብ የሆነ ማሽኖችን ሊሠራ ይችላል፣ ነገር ግን ሕይወት ሊሰጠው ወይም ያሳቸው ላይ ምክንያትና የፍርድን ኃይል ሊጭንባቸው አይችልም። እነዚህ በእግዚአብሔር ብቻ የተሰጡ መለከቶችና ስጦታዎች ናቸው። ልክ እንደ መርከብ ወሳኝ መሪ ወንድሞች፣ የጉዞአችን አቅጣጫ እንድንወስን ተሰጥቶናል። የጌታ ማማ ላይ ማብራት የሕይወትን ባሕሪ ላይ ስንጓዝ ለሁላችንም ያንጸባርቃል። ዓላማችን ወደ ምኞታችን ግብ፣ እሱም የእግዚአብሔር የሴሌስቲያል መንግሥት ወደ ሆነው በማያወላውል መንገድ ላይ መንዳት ነው። ዓላማ የሌለው ሰው መሪ እንደሌለው መርከብ ነው። ወደ መደብ ላይ ስደርስ የማይችል መርከብ ማለት ነው። እንደ እኛ መልእክቱ ይወጣል። መንገዳችሁም እቅዱም ጉዞአችንም አስተካክሉ፣ መሪያችሁንም አስተካክሉ፣ እናም ቀጥሉ። ልክ እንደ ኃይሉ ቢስማርክ ለሰው ልጆች ይኸው ነው። የሞተሩና የመቅዘፊያው ኃይል እምነት፣ ከዛ አቅጣጫ ጠቃሚ፣ ከዛ ጉልበት ጠቃሚ፣ ከዛ ከመሪ የሚመጣውን ኃይል ከሚመራው ከእይታ ከተደበቀው በመጠን ትንሽ ከሆነው ነገር ግን በትልቅ ላይ በጣም አስፈላጊ ከሆነው ውጪ ጥቅም የለውም። አባታችን ፀሐይን፣ ጨረቃንና ከዋክብትን፣ የሰማይ ሕያዋንን፣ ባሕር ላይ የሚጓዙትን ለመምራት ሰጠ። ለእኛ ለሕይወታችን ጎዳና ስንጓዝ ግልጽ የሆነ እርካታ ካርታን ሰጠ እና ወደ የምኞታችን ዕጣ ፈንታ እንድንወስድ መንገድ ጠቆመ። አቋራጭ መንገዶች፣ ገደሎችና ወጥመዶችን ተጠንቀቁ ብሎ አስጠነቀቀ። ወደ ተሳሳተ መንገድ በሚመሩ ሰዎች በነዛ እዚህ እና እዚያ በሚያታልሉት የኃጢአት ብልጭልጣዎች መታለል አንችልም። በምትኩ ለመጸለይ እንቆማለን። ያንን ለነገሶች ጥልቀት የሚያምራውን የአስተማሪያችን ኑ ተከተሉን የሚለውን በዝግተኛና ትንሽ ድምፅ ውስጥ ረጋ ያለ እና ጥሪ እንሰማለን። ነገር ግን የማይሰሙት የማይታዘዙት የራሳቸውን የመንገድ ስሪት መራመድ የሚፈልጉ ሰዎች አሉ። ብዙውን ጊዜ ሁላችንም እንደ ክህነት ተሸካሚነታችን በአስቸጋሪ ሰዓት ነው በምድር ላይ ተቀመጥ ነው። በየቦታው የግጭት ሞገድ በሚገኙ ውስብስብ ዓለም ውስጥ ነው የምንኖረው። የፖለቲካ አስተሳሰብ የሀገርን መረጋጋት አፈራርሷል። የጨቋኝ መሪዎች ሥልጣን ላይ መውጣትና የማኅበረሰብ ክፍሎች ሁኔታ የሞቱት መምሰል የተከላከሉ ዕድሎችና በወዳቂነት ስሜት ውስጥ መጥተው በስተዋል። በጆሮአችን ውስጥ የሚያስተጋባው የሰዎች ውሸትና ኃጢአት ዙሪያችንን ከበውታል። የእኛ ኃላፊነት የሰማይ አባታችንና ክብራዊ በረከቶችን ብቁ ሆነን ማግኘት ነው። በምንሄድበት ቦታ ሁሉ ክህነታችን አብሮ ይጓዛል። በቅዱስ ቦታዎች እየቆምን ነው። እባካችሁ ራሳችሁን እና ክህነታችሁን ወደ አደጋ ቦታዎች በመሄድ ወይም ከእናንተ ወይም ከዛ ከክህነት ከማይጠበቅ እንቅስቃሴዎች ላይ በማሳተፍ በአደጋ ላይ ከማስጠቅቱት ሁኔታዎች ተጠበቁ። በእግዚአብሔር ክህነት የተሾምን ሰዎች ልዩነት ማምጣት እንችላለን። የግል ንጽህናነትን ስንጠብቅና ክህነታችን ስናከብር ሌሎች እንዲከተሉ እናደርጋለን እና ምሳሌያችንን እንሆናለን። ሐዋርያ ጳውሎስ እንዲህ መሰከረ፣ በቃልና በኑሮ በፍቅርም በእምነትም በንጽህናም ለሚያምኑት ምሳሌ ሁኑ። እንዲሁም የክርስቶስ ተከታዮች በዓለም ላይ እንደ ብርሃን መሆን እንዳለባቸው ጻፈ። ብዙዎቻችሁ ፕሬዚደንት ኤን ኤልደን ታሪክን ለአራት የቤተ ክርስቲያን ፕሬዚዳንት ታነር የነበሩትን ታስታውሳላችሁ። እሳቸው በሕይወታቸው ውስጥ በኢንዱስትሪ ውስጥ ሥራቸው፣ በካናዳ መንግሥት ውስጥ አገልግሎታቸውና እንደ ኢየሱስ ክርስቶስ ሐዋርያ የጽድቅ የማይለወጥ ምሳሌን ሰጡ። ይህን የተነሳሳ ምርጥ ምክር ሰጡ። እንደ ወንጌል ትምህርቶች ከመኖር ውጪ ምንም ታላቅ ደስታንና ውጤትን አያመጣልንም። ምሳሌ ሁኑ። ለመልካም ተጽዕኖ ፈጣሪ ሁኑ። እሳቸውም ቀጠሉ፣ ያንዳንዳችን እግዚአብሔር ለክህነትና በስሙ የማገልገል ኃይል ብቁ ናቸው ብሎ በመካናችን አገልግሎት ላይ ሾሞ ስመርጥ ለእያንዳንዳችን ሥራዎች ቀድሞን ተሾመናል። ሁልጊዜ አስታውሱ፣ ሰዎች ለአመራር እያዩዋችሁና እና የግለሰቦችን ሕይወት ለጥሩም ሆነ ለመጥፎ ለመመጡት ሁሉ ትውልዶች የምሰማ ተጽዕኖ እያደረጋችሁ ናችሁ። በዛሬው ዓለም ውስጥ ታላቁ ኃይል በሰዎች ውስጥ እንደምሠራው የእግዚአብሔር ኃይል እንደሆነ ባለን እውነታ ጠንክረናል። የሟችነት ባሕሪ በደህንነት ለመጓዝ የዘላለምን የባሕር ኃይል እሱም የታላቁ የዋህና ምርት እንፈልጋለን። የሰማይ እርዳታን ለመፈለግ እንዞራለን፣ እንጠይቃለን። የሰማይ በጣም ታዋቂ የሆነው ያልጠየቀው ሰው ምሳሌ የአዳምና ሔዋን ወንድ ልጅ ይቃኤል ነው። በችሎታ ኃያል ነገርን በፈቃደኝነት ደካማ የነበረውን ቃኤል ስግብግብነትን፣ ምቀኝነትን፣ አለመታዘዝን እንዲሁም ደህንነትንና የዘላለም ሕይወትን አምርቶ የነበረውን የግል መሪ በመግደል በመስዘር ጋበዘ። ከመንፈሳዊ ነገሮች ዓለማዊ ነገሮችን አጥብቆ አሸ። በሌላ ጊዜ ውስጥና በክፉ ንጉሥ የእግዚአብሔር አገልጋይ ተፈጥሮ ነበር። በሰማይ መነሳሳት በመታገዝ ዳንኤል በግድያው ላይ ያለውን ጽሑፍ ተገረመ። ስለተሰጠው ሽልማቶች ንጉሣዊ ካባ፣ የወርቅ የአንገት ሀብልና ፖለቲካ ኃይል ዳንኤል እንደዚህ አለ፣ ስጦታ ለአንተ ይሁን፣ በረከትም ለሌላ ስጥ። የእግዚአብሔር ሳይሆን የዓለም ነገሮች የሚወክሉ ታላቅ የሀብትና የኃይል ሽልማቶች ለዳንኤል ተሰጥቶ ነበር። ዳንኤል ተቃወመ እና አማኝ ሆኖ ቆየ። በኋላም ዳንኤል የእግዚአብሔር ሲያመልክ ምንም እንኳ እንደዚህ አይነት ድርጊት በአዋጅ ቢከለከልም ወደ አንበሶች ጉድጓድ ተጣለ። የመጽሐፍ ቅዱስ ዘገባዎች በሚቀጥለው ጠዋት ምን እንደተከሰተ ይናገራሉ። ዳንኤልም ከጉድጓድ ወጣ፣ በዓለም ታምኖ ነበር። በወሳኝ አስፈላጊ ሰዓት የዳንኤል ቀጥ ባለ መንገድ የመሽከርከር ቆራጥነት መለኮታዊ ይጠብቃል፣ እንዲሁም የደህንነት ቅዱስ ቦታ ሰጠው። እንደዚሁም አይነት ጥበቃና ደህንነት እኛም በዛ ቀጥ ያለ ወደ ዘላለማዊ ወደ ምወስደን መንገድ ላይ ልንሽከረከር የእኛ ሊሆን ይችላል። የታሪክ ሰዓት ልክ ጊዜ እንደምላክ የጊዜን ማለፍ ይጠቁማል። በዓለም ታሪክ ውስጥ ሰይጣን የአዳኝን ተከታዮች ለማጥፋት ሳይደክም ሰርቷል። እጅግ ከሰልጠንና እኛም ልክ እንደ ኃይሉ ቢስማርክ ወደ ደህንነት የምመራንን መሪ እናጣለን። በምትኩ በዘመናዊ አኗኗር ውስብስብ ተከበናል። ጥበብ ያለውና ትክክለኛ የሆነውን ንድፍ ለመንደፍና ለመከተል ለዛ የማይቆም አቅጣጫ ጠቃሚ ወደ ሰማይ እናያለን። የሰማይ አባታችን የእኛን ቅን የሆነ ጸሎት ሳይመልሰን አያልፍም። የሰማይ እርዳታ በምንሽበት ወቅት መሪያችን እንደ ቢስማርክ ሳይሆን አይበላሽም። በግል ጉዞአችን ላይ ስንጓዝ የሕይወትን ባሕሪ በደህንነት እንጓዝ። በዙሪያችን ኀጢአትና ፈተና ቢከበንም እውነትና አማኝ ሆነን ለመቆየት እንደ ዳንኤል ድፍረት ይኑረን። ምስክርነታችን እንደ ያዕቆብ የነፊ ወንድም እምነቱም ለማጥፋት ከመኮሬ ጋር ስጋፈጥ ስለሆነውም እንዳለውም ትልቅና ጠንካራ ይሁን። በእምነት መሪ መንገዶችን እየመራ ወንድሞች፣ እኛም በደህንነት የቤት መንገዳችንን ለዘላለም ከእርሱ ጋር ለመኖር ወደ እግዚአብሔር ቤት የምንወስደውን መንገድ እናገኛለን። ለያንዳንዳች ይህ ይሁን ጸሎቴም በኢየሱስ ክርስቶስ ስም ጸሎቴ ነው አሜን
Farewell, we're going to the mountain.
Father in heaven,
ሰማይ አባታችን ሆይ በዚህ ምሽት በፊትህ በትህትና ምንቀበለው ምንመጣው ለበከነት ስብሰባ በመገኘታችን እናመሰግናለን። ለነቢያት ለገላጮችና ባለራእዮችም እናመሰግናለን። ልባችን ተነክቷል። ይህን ስብሰባ ከዚህ ስብሰባ ስንወጣ አንድ እንድንሆን እንደ አሮናዊና መልከዝዴክ ካህናት ባለስልጣኖች አንድ እንድንሆንና አገልግሎት ለማድረግ እንድንችል ወንድሞቻችንና እህቶቻችንን ለማነሳሳትና ለማጠናከር እንድንችል እንደ ካህናት አንድ እንድንሆን በውስጥም ካህናት ውስጥ የሚገኘውን ኃይል ለመልቀቅ ለማውጣት እንድንችል እንድትረዳን እንጠይቃለን። በተቀደሱ ቦታዎች እንድንቆም እንድትረዳንና ጥሩ የሆኑ ነገሮችን እንድንመርጥ ለምስክርነት ያለችንን ለማጠናከርና በአንተ እጅም መሳሪያዎች ለመሆን እንድንችል እንድትረዳን እንጠይቃለን። ከሚስዮኖች ጋር አብረን ስራን በዚህ ዓለም ውስጥ ለማፋጠን እንድንችል እንድትረዳንም እንጠይቃለን። እንወድሃለን። ለልጅ መስዋዕትም ምስጋና ይሰማናል። እኛም እሱን ለማገልገል እንድንችልም እንድትረዳን እንጠይቃለን። ከዚህ ጉባኤ በዚህ ምሽት ስንወጣ ጠንካራ ለመሆን ልቡሳን ያድርገን እንድንወጣ እንድትረዳን ምን ጠይቄ በኢየሱስ ክርስቶስ ስም ነው። አሜን።